ይህ የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ባለፈው ሳምንት እሁድ ዕለት የኦርቶዶክስ ክርስትና እምነት ተከታይ ጓደኛዬ ልጁን በመድኃኔ ዓለም ቤተክርስቲያን ክርስትና ሲያስነሳ በሥነ ሥርዓቱ ላይ ተገኝቼ ነበር። በዚህ ሥነ ሥርዓት ላይ ልጆቻቸውን ክርስትና ለማስነሳት የመጡ ኢትዮጵያውያንና ከኢትዮጵያውያን ጋር የተጋቡና የተዋለዱ የስዊድን ዜጎችም ተገኝተው ነበር። ታዲያ ምንም እንኳን የኦርቶዶክስ እምነት ተከታይ ባልሆንምና ስለ ሃይማኖቱ ያለኝ ዕውቀት ውስን ቢሆንምና ዕውቀቴም በልጅነቴ ከሰፈር ጓደኞቼ ጋር በተለምዶ ሰባራው ባቡር ተብሎ በሚጠራው አካባቢ በሚገኘው በዮሐንስ ቤተክርስቲያን እየሄድን ቀሳውስቱና ዲያቆናቱ ሲያሸበሽቡ ከምናየው ውጭ ያላለፈ ቢሆንም ከሀገሬ ትላልቅና ዋና ዋና ሃይማኖቶች አንዱ በመሆኑ ስነ ሥርዓቱን በጥሞና ተከታትዬ ነበር። ታዲያ በዚህ ስነ ሥርዓት ላይ ያስደነቀኝና ያኮራኝ ኢትዮጵያውያኖች ሃይማኖታቸውን፣ ባህላቸውንና ያኗኗር ዘቢያቸውን በተሰደዱበት አገር ሁሉ ይዘው ለመቆየት የሚያደርጉት ጥረትና ሙከራ ነው። በተለይም ከኢትዮጵያውያኖች ጋር የተጋቡ የስዊድን ተወላጆች የኢትዮጵያውያኖችን ባህልና ዘይቤ በማክበር ኢትዮጵያውያኖቹ ቤተክርስቲያን ውስጥ ሲገቡ ነጠላቸውን አደግድገው እንደሚያጣፉት ሁሉ ፈረንጆቹም ነጠላቸውን ልክ እንደ ኢትዮጵያውያኖቹ አደግድገውና አጣፍተው የቄሱን መመሪያ እየተከተሉ ቁጭ ብድግ ጎንበስ ቀና ሲሉ ማየቱ እንዴት ያስደስታል። በዚህ ዕለት እጅግ በጣም ካስደነቁኝና ይቺ ባህሏ ታሪኳና ሁለንተናዋ እንዲጠፋ የተፈረደባት ውድ አገራችን በምንም ተአምር ታሪኳም ባህሏም ማንነቷም ሊጠፋ የማይችል መሆኑን ልገነዘብ የቻልኩበት ዕለት ነበር። ነገሩ እንደዚህ ነው። የክርስትና ማጥመቁ ሥነ ሥርዓት እንዳለቀ ቀሳውስቱ እና ምእመናኑ ለቅዳሴ ወደ ዋናው የቅዳሴ አዳራሽ ሲገቡ አንዲት እህት ብድግ ትልና ከሌሎች እህቶች ጋር ወንበሩንና ጠረጴዛውን ለስብሰባ እንዲያመች አድርገው ይደረድራሉ። ምን ስብሰባ ሊደረግ ነው ብዬ ለማየት ስጠብቅ ወዲያው ሕፃናት ልጆች ቦታ ቦታቸውን ይይዛሉ። ለካስ ኢትዮጵያውያን ሕፃናት ወንዶችና ሴቶች ልጆች በየሳምንቱ በዚች እህታችን መሪነት የተለያዩ የቤተ ክህነት መዝሙሮች በአማርኛ ይማሩ ኖሯል። ከዚያማ በኋላ ሽብሸባው ቀጠለ። መዝሙሩ ጦፈ። እህታችን ትመራለች። ሕፃናቱ ደስ በሚል አማርኛቸው ይህን መዝሙር ያንቆረቁሩታል። ይህን ስመለከት ምንም እንኳን ከላይ እንዳልኩት የኦርቶዶክስ ሃይማኖት ተከታይ ባልሆንም የሀገሬ ባህል እምነትና ቅርስ በመሆኑ ይህች እህታችን፣ ይህ ባህላችን፣ ይህ ቅርሳችን፣ ይህ ታሪካችን እንዳይጠፋ የምታደርገውን ሙከራና ትግል እጅግ አደነቅኩኝ። ሁሉም በሚችለው ለሀገሩና ለወገኑ የአቅሙን ካደረገ ሀገራችንም ባህሏን፣ ታሪኳንና ቅርሶቿን ይዛ ትኖራለች። ሕዝባችንም ማንነቱን አውቆ በማንነቱ አንገቱን ሳይደፋና ሳያፍር ኮርቶና ተከብሮ ይኖራል። ለዚች እህታችን ያለንን አድናቆትና አክብሮት በዚህ አጋጣሚ መግለጽ እንወዳለን። ታዲያ ብዙም ባይሆኑም ለአንዳንድ በማንነታቸው በማፈርም ይሁን የሰለጠኑ የበሰላቸው ልጆቻቸውን ስለ ሀገራቸው ባህልና ታሪክ ማስተማርና ማሳወቅ ቀርቶ በአማርኛ በተወለዱበት ቋንቋ ከመናገር ይልቅ እነሱ ራሳቸው በቅጡ በማይናገሩት ስዊድንኛ ለማናገር ሲሞክሩ ስናይና ስንሰማ እናዝን የነበረውን ያህል የዚች ኢትዮጵያዊት እህታችን የራሷን ቋንቋና ባህል ለሕፃናት ለማሳወቅ የምታደርገው ሙከራ ስናይ በደስታና በተስፋ ተሞልተን መጣን። ለነገሩ በአሁኑ ጊዜ እኮ ሕፃናት በገዛ ሀገራቸው በውድ ኢትዮጵያ ምሬታቸው በአንዳንድ ትምህርት ቤቶች አማርኛ ከተናገሩ በተማሪው ፊት ቆመው መቶና ሺህ ጊዜ እኔ ደደብ ነኝ እያሉ በማፈር ጥቁር ሰሌዳ ላይ በእንግሊዝኛ እንዲጽፉ ሲደረግ የኢትዮጵያ መንግሥት ነኝ ባዩ ይህንን ሲፈቅድ ውጤቱ ሌላ ምን ሊሆን ይችላል? ድንቅዬ እንለው የነበረው የእንግሊዝኛ ቃላትን ሙሉ ለሙሉ አሁንም አሳክቶ መናገር የማይችለው ኃይሌ ገብረስላሴ እንኳ ልጆቹ አማርኛ መናገር እንደማይችሉና እንግሊዝኛው እንደሚቀላቸው በድፍረትና በኩራት ሲናገር ለሰማ ሰው ከዚህ የበለጠ ራስን መካድና መናቅ አለ ብሎስ ለመገመት ያስችለዋልን? ኃይሌስ ይሁን በመጠኑም ቢሆን ከልጆቹ ጋር በእንግሊዝኛ ይግባባ ይሆናል። ይብላኝ እንጂ እንግሊዝኛ ላልተማሩት የኃይሌ ወላጆችና የልጆቹ አያቶች እንዲሁም ዘመዶች በሙሉ በምን ቋንቋ ከነዚህ ልጆች ጋር ሊግባቡ ነው? የኢትዮጵያ ድምጽ ሬዲዮ ታላቅ ባለውለታና ሬዲዮኑን በየሳምንቱ በዓለም ዙሪያ ለሚገኙ ኢትዮጵያውያን በፓልቶ ካማካኝነት በማስተላለፍ ታላቅ ውለታ የዋለው ውድ ኢትዮጵያዊ ወገናችን የኢካዴፍ አባል የሆነውና ስዊድን ውስጥ ሊንሸፒንግ በተባለችው ከተማ ኗሪ የነበረው የፓልቶኩ ያልፋልቀኑ ከዚህ ዓለም በሞት መለየቱን የሚገልጽ መሪርና አሳዛኝ ዜና ደርሶናል። ውድ ያልፋልቀኑ ለሀገርና ለወገን የነበረህን ፍቅር ስናስበው ታዋቂውና ተወዳጁ አርቲስት ጥላሁን ገሰሰ ነፍሱን ይማረውና የሚመለስ ቢሆን እንደሞተ ባይቀር ያሰኛል አንዳንዱን ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከመያስቀረው ምን አለ አንዳንዱን ደጋግሞ ቢፈጥረው እያለ ያንጎራጎራት ዘፈን ትዝ ትለንና ላንተና አንተን ለመሰሰሉ እህቶችና ወንድሞች ጥላሁን ያንጎራጎራት ይመስለናል። ውድ ያልፋልቀኑ ፈጣሪ ነፍስን ተቀብሎ ከጎኑ በመንግስተ ሰማያት እንዲያኖርህ እንመኛለን። በአሁኑ ጊዜ ያንተን የቀብር ስነ ስርዓት ለማስፈጸም ከካናዳ ድረስ መጥቶ ብቻውን ጎንበስ ቀና ለሚለውና ለሌሎችም ወዳጅ ዘመዶችህ ፈጣሪ ጥናቱን ብርታቱን እንዲሰጥልንም እንማጸናለን። በዚህ አጋጣሚ የኢትዮጵያ ድምጽ ሬዲዮ እድሉና ችሎታው ላላችሁ ውድ አድማጮቹ ይህን ወንድማችንን በኢትዮጵያዊ ባህላችን መሰረት ሰብሰብ ብለን ወደ መጨረሻ ጉዞው ወደ ሆነው ወደ ፈጣሪው በጋራ እንድንሸኘው ዘንድ በቀብሩ ስነ ስርዓት ላይ እንደምንም ብላችሁ እንድንገኝ በትህትና ልመናችንን እናቀርባለን። ጠናስጥልን ውድ አድማጮቻችን፣ በዛሬው ፕሮግራማችን የተለያዩ አርስቶችን እንዳስሳለን። እነሆ 2015 እንደ አውሮፓውያን አቆጣጠር ማለት ነው ከተጀመረ አጋማሹ የወሩ አጋማሽ ላይ ደርሰናል። እንግዲህ በዛሬው ፕሮግራሞቻችን በዓለም ዙሪያ የተደረጉትን የተፈጸሙትን አንዳንድ ዜናዎችም እናነሳለን። የፓሪሱን የሽብር ግድያ በተመለከተ ዜናችን ላይ ይኖረናል። ስዊድን ውስጥ ምርጫ ይደረጋል የሚል ዜና ተሰምቶ ነበር፣ ያም ቀርቷል። በሱ ምትክ ድርጅቶቹ ወይንም ፓርቲዎቹ ሀገራቸውን ያለምንም ችግር በሰላም ለመምራት ችግሮቻቸውን አቻችለው ህዝባቸውን በሰላም ለማስተዳደር ሲሉ ስምምነት ላይ በመድረሳቸው ድጋሚ ምርጫ ከማድረግ ተቆጥበዋል። ይሄንንም እንዳሳለን። አድማጮቻችን ስለነዚህ ሁለት ጉዳዮች በተለይም ስዊድን ስካለን ድረስ የስዊድን ጉዳይ በተመለከተ ምርጫውኛንም ስለሚመለከተን ይሄንን ማስረዳት እንችላለን የምትሉ ብዙ ወገኖች እንዳላችሁ እናውቃለን። ስለዚህ ውቀት ያላችሁ ደውላችሁ ለሌሎች ለወገኖቻችሁ በመታወቁትና በሚገባቸው ቋንቋ ሁኔታው ለምን እንደሆነ ብታስረዱ ወይንም ጥያቄ ያለን የምትሉ ጥያቄያችሁን ብትወረውሩ እኛም የተቻለንን ለመመለስ እንሞክራለን። እንግዲህ ሌላ አንድ ግጥም እናሰማችኋለን። የአማርኛ ግጥም ነው። የገጠር አማርኛ ነው። ምን ያህል ቋንቋችን እንግዲህ ከቋንቋችን ካሉን ብዙ ቋንቋዎች መካከል አንደኛው የሆነ የአማርኛው ቋንቋችን ምን ያህል የዳበረና አኩሪ ጣፋጭ እንደሆነ ይሄንን ግጥም በማሰማት እናያለን። ይሄንን ገጣሚ የምታውቁ ደውላችሁ ብትነግሩን ደስ ይለናል። ታዋቂ ገጣሚ ነው። ስለ አንዳንድ ቃላቶችም አሉ። እነሱንም ምን ማለት እንደሆኑ ብታስረዱ የምታውቁ ካላችሁ ማለት ነው በጣም ደስ ይለናል። እሱንም እናሰማችኋለን። እንግዲህ እኛ የስልክ መስመር እንደተለመደው ወደ ኢትዮጵያ ለመዞር ይሞክራል። ከተሳካልን እንግዲህ የተለያዩ እንግዶችን በወቅታዊ ሁኔታዎች ላይ እናወያያለን። አድማጮቻችን ይህ ሬዲዮ ለመቀጠል የሚችለው አድማጮቹ የሚመስላቸውን የሚያስሙትን የሚያልሙትን ትክክል ነው የሚሉትን ትክክል አይደለም ስህተት ነው የሚሉትን በሬዲዮው እየደወሉ አስተያየት ሲሰጡን ስለሆነ ያላችሁን አስተያየት ትችት ድጋፍ ቅሬታ ማንኛውም ነገር እንግዲህ በተለመደው ስልክ ቁጥራችን 19100 በመደወል አስተያየታችሁን ሞርወር ትችላላችሁ። እንግዲህ ፕሮግራማችንን ለመጀመር ያህል በጥላሁን ገሰሰ ሙዚቃ ፕሮግራማችንን እንጀምራለን። እስከ ፕሮግራማችን ድረስ ፍጻሜ ድረስ ከኛ ጋር እንደምትሆኑ በመተማመን መልካም ቆይታ እንመኝላችኋል።
አሁን የዛሬ ፕሮግራም እናስተዋውቃችሁ።
ዛሬ ምን ምን አለ?
ዘፈን
ተረት አለ።
ልጆች እንደምን ሰንብታችኋል? ደህና ናችሁ? እኛ በሰላምና በጤና ሰንብተናል። እናንተም በሰላም እንደሰነበታችሁ በመተማመን ወደ ዕለቱ የልጆች ፕሮግራም እንተላለፍ። በዚህ የልጆች ክፍለ ጊዜ እናንተን ያስተምራል ያዝናና ብለን ያሰብናቸው ከተለያዩ ከሀገራችን መጽሐፍ ያገኘናቸውን ተረቶች ለሕፃናት የሚያስተምሩ ዘፈኖች ይዘን ቀርበናል።
ልጆች መቼም ቆንጆ ጊዜ እንዳሳለፋችሁ በማመን የዚህ ሳምንት ፕሮግራም እንጀምር። ዛሬ የምንሰማው ተረት ስለምን እንደሆነ ታውቃላችሁ ልጆች? ስለ አንዲት ጥንቸል እና ኤሊ ታሪክ ነው። ኤሊ እና ጥንቸል በጥሩ ጊዜ በጣም ጓደኛሞች ሆነው ይኖሩ ነበር። ኤሊ በጣም ስትሄድ ቀስ እያለች የምትሄድ እንስሳ እና በጣም ጠንካራ እንስሳ ነች። ጥንቸል ደግሞ ስትሮጥ ፈጣን ነች። ኤሊና ጥንቸል ጓደኛ ሆነው ለረጅም ዘመን አብረው ሲኖሩ ውሃ ለመጠጣት ሲሄዱ አብረው እየተጫወቱ እያወጉ ሲሄዱ አንዳንዴ ጥንቸል ሮጣ ሮጣ ሲደክማት ኤሊ ላይ ጋደም ብላ ኤሊ ተሸክማት ቀስ እያለች ትሄዳለች። እንዲህ ያሉ በሰላም በደስታ ሲኖሩ ብዙ ጊዜ ካሳለፉ በኋላ አንድ ቀን ኤሊ ውሃ ጠምቷት በጣም ቶሎ መሄድ ፈለገችና ኤሊ አባክሽ ቶሎ ሂጂ፣ አንቺ ደም ሁሌም ቀስ ያልሽ ነው የምትሄጂው፣ አንቺ ኮ ቀርፋፋ ነሽ አለቻት። ኤሊም እኔ ምንም ማስቸኩለኝም ቀስ ይያልከ ይዳለው መድረሴ አይቀር ይፈልኩበት ወታኮ በፈልኩ ሰዓት ደርሳለሁ አለ ጥንቸልም አሁንም አንቺ ኮ ቀርፋፋነሽ ስትል ድንገት እርግብ በአየር ላይ የበረረች ተሰማቸው ነበርና እንዴ እናንተ ደሞ ጓደኛሞች አይደላችሁ እንዴ ዛሬ ደሞ ለምንድን ነው እንደዚህ የምትጨቃጨቁት ስትላት ኤሊም ቀና ብላ ይገርማል እርግብ ኤል ጥንቸል ምን እንዳለችኝ ታቃለ አንቺ ኮ መሮጥ አትችም ቀርፋፋነሽ አለችኝ ስትላውት ና ለእርግብ ስታወራለት ጥንቸል ቀበላ አድርጋ አዎ አንቺ ኮ ቀርፋፋነሽ ትላታለች እንዴ ያለቻት ሲከራከሩ እርግብ ይሰማና እንዴ ታሪያ ምን ችግር አለ ማን ፈጣን እንደሆነ ኮ ማወቅ ከፈለጋችሁ ሩጫ ውድድር ለምን አታረቁም ስትንቸል ደስ ብራት አዎ አዎ እስቲ ከፈለሽ እንሩጥ ስትል ኤሊት ትጠራጠርና በመፍራት እሺ ትላለች ቀስ ብላ እንዲህ ሲባባሉ በሉ እንግዲህ አንድ ቀን ቆረጡና ውድድሩ ይጀመር ሲባል እርግብ እሺ እንግዲህ የቀኑና ቦታውን ነግሯቸው ለውድድር ተለያዩ ግብም እየበረረ እየሄደ ለሁሉ እንሰሶች በግሩፕ ያለ የሚከተለው ሳምንት ውስጥ ውድድር ይደረጋል ኤሊና ጥንቸል ሩጫ ይወዳደራሉ ይላል ለሁሉም ዜና አስተጋባ መልእክትም አደረሰ በዛ ጊዜ ቀኑ እስኪደርስ ድረስ ጥንቸል ዘና አብላ እንደምታሸንፍ እርግጠኛ ሆና ምንም ለመመድ አታደርግም ነበር ኤሊ ግን ቀስ እያለች እየሄደች ለመመድ እያደረገ ጊዜው እንደማይደርስ ያለም የውድድሩ ጊዜ ደረሰ ውድድሩም ሲደርስ እንሰሶቹ በሙሉ ተሰብስበው ግማሹ የኤሊን ደጋፊ ነው ግማሹ ደግሞ የጥንቸል ደጋፊ ነው የጥንቸል ደጋፊው ጥንቸል በርቺ እንዳትረቺ ጥንቸል በርቺ እንዳትረቺ ኤሊ ቀርፋፋ ጥንቸል ፈጣን ኤሊ ቀርፋፋ ጥንቸል ፈጣን እያሉ ሲዘፍኑ የኤሊ ደጋፊዎች ተበልሞ በጣም ይናደዱና በስራ ነው እንጂ አይደለም በጉራ ማን ይወዳደራል ከኤሊ የጋራ እያሉ እየዘፈኑ እየጨፈሩ ውድድሩ ሊጀመር እርግብን በአየር ላይ እየበረረ ሊዳኛቸው ተብሎ የውድድሩ ፊሽካ ተነፋ ሩጫውም ተጀመረ ሩጫው እንደተጀመረ ኤሊ ቀስ እያለች ሩጫውን ስትጀምር ጥንቸል በድንገት ካጠገቧ ፈትለክ ብላ ሮጣ አምልጣ ትሄዳለች ኤሊ የመጀመሪያውን ዙር ገና ግማሽ ሳትደርስ ጥንቸል የመጀመሪያውን ዙር ዞራ ደረሰችባት ውድድሩ በጠቅላላ 5 ዙር ነበር ሲሉ ኤሊ በፍጥነት ስትዞር አራተኛውን ዙር ስትጨርስ ገና ኤሊ ሁለተኛውን ዙር ነበር የዞረችው ጥንቸል በጣም በፍጥነት እየሮጠች ስለነበረ አራተኛውን ዙር ዞራ ግማሹ ላይ ስትደርስ ቀና ብላ ስትቀኝ ስታይ ግማሽን የቀራት በጣም በፍጥነት ስለሮጠች ደክማት ስለነበረ እስቲ እዚህ ጋር ትንሽ ልረፍ ኤሊ መቼም 2 ዙር ነው ገና 3 ዙር ይቀራታል እሷ እስክትመጣ ብላ ልረፍ ብላ አረፍ እንዳለች ሳታቀው እንቅልፍ ይዟት ይሄዳል ጥንቸል እንቅልፍ ይወስዳታል ኤሊ ቀስ እያለች ስትዞር ሶስተኛ ሁለተኛውን ጨርሳ ሶስተኛ ዙር ስትጮ አራተኛው ዘስቻር የኤሊ ደጋፊዎች ኤሊ ኤሊ እያሉ ሲጮሁ የጥንቸል ደጋፊዎች ደግሞ ጥንቸል ተነስ ኡ ጥንቸል ጥንቸል እያሉ ይጣራሉ ጥንቸል ግን ምንም አሰማም ይገርማቸዋል ልጆች እንቅልፍ ይዟት ሄዶ ምንም አሰማም ጥንቸል በእንደተኛች ኤሊ አለፈቻትና ሄዳ የመጨረሻው ላይ ዙር ልትቀር ትንሽ ሲቀራት ድንገት ጥንቸል ብንን ስትል ሰው ሁሉ ደጋፊዎች እየጮሁ የኤሊ ደጋፊዎች ኤሊ ኤሊ በርቺ እንዳትረቺ እያሉ
ልታሸን ስትንጀል ተንገታ ከንቅልፏ ተነስታ ፈትለክ ብላ ሩጫውን ጀምራ በስትሮጥ ልክ መስመሩ ላይ ሲደርስ ኤሊ የመጀመሪያ እግሯ እንዳለፈ ወዲያውኑ ተከትላ ጥንቸለም ገባች። ከዛ ኤሊ አሸናፊ ሆና የኤሊ ደጋፊዎች ደስ አላቸው። ጥንቸልም በጣም እንደዚህ በማለቷ አዝና ኤሊን ይቅርታ ብላ ጠይቃት እውነትሽን ነው ለካ መፍጠን ብቻ ዋጋ የለውም ቀስ ብሎም ቢሆን ያሰቡበት ቦታ መድረስ ነው ዋናው ብላ ተናገረቻት። ከዛን ጊዜ ጀምሮ ኤሊና ጥንቸል ሳይጣሉ ተስማምተው ኤሊን በፍጥቀስ በማለት በመሄድ ጥንቸልም እየሮጠች ተስማምተው ኖሩ። አያችሁ ልጆች ብዙ ጊዜ ባንድ ነገር ጎበዝ ነኝ ብሎ አንደኛውን መናገር ጥሩ እንዳልሆነ ከዚህ ተረት ተማራችኋል አይደል? እንግዲህ ደና ልጆች ከዚህ ተረት እንግዲህ ትምህርት እንዳገኛችሁ ተስፋ በማድረግ የሚቀጥለው ሳምንት እስክንገናኝ ድረስ ደና አሉ ልጆች ደና አሉ።
ቺ ቺ ቺ ፈረቲ ቺ ቺ ቺ ፈረቲ ቺ ቺ ቺ ፈረቲ ቺ ቺ ፈረቲ ነጭ ፈረስ ላይ ተቀምጫለሁ ቺ ቺ ቺ እያልኩ እጋልባለሁ። ነጭ ፈረስ ላይ ተቀምጫለሁ ቺ ቺ ቺ እያልኩ እጋልባለሁ። ቺ ቺ ቺ ፈረቲ ቺ ቺ ቺ ፈረቲ ቺ ቺ ቺ ፈረቲ ቺ ቺ ቺ ፈረቲ ጥቁር ፈረስ ላይ ተቀምጫለሁ ቼቼቼ ያል እጋልባለሁ። ጥቁር ፈረስ ላይ ተቀምጫለሁ ቼቼቼ ያል እጋልባለሁ። ቼቼቼ ፈረቲ ቼቼቼ ፈረቲ ቼቼቼ ፈረቲ ቼቼቼ ፈረቲ ቡኒ ፈረስ ላይ ተቀምጫለሁ ቼቼቼ ያል እጋልባለሁ። ቡኒ ፈረስ ላይ ተቀምጫለሁ ቼቼቼ ያል እጋልባለሁ። ቼቼቼ ፈረቲ ቼቼቼ ፈረቲ ቼቼቼ ፈረቲ ቼቼቼ ፈረቲ
Yeah.
አድማጮቻችን ባለፉት ሳምንታት ስቶክሆልም አካባቢ በተለይ የቴዲ አፍሮን ኮንሰርት በተመለከተ የኢትዮጵያ ድምጽ ሬዲዮም ለአንድ ሳምንት ያህል ወንም የሁድ የቴዲ አፍሮን ኮንሰርት በተካሄደበት ማግስት የነበረውን ፕሮግራሙን ዘግቶ ነበር። ይሄንንም ደግሞ ለአድማጮቻችን ፕሮግራማችን እንደሚዘጋ የሬዲዮ ባለሙያዎቹ ሰራተኞቹ እንደማንኛውም ኢትዮጵያዊ ለመዝናናት እዛ ኮንሰርት ላይ ይገኛሉ በዚህ ምክንያት ሬዲዮኑ ይዘጋል ብለን ነበር። ይሄንን በተመለከተ አንዳንድ ጥያቄዎች መተውልናል። በተለይ ኮንሰርቱን በተመለከተ ብዙ ኢትዮጵያውያን እንደሰማነው ከሆነ እንደደረሰን ኢንፎርሜሽን የኮንሰርቱን ቲኬት ገዝተው አዳራሹ ወይም ደግሞ መግቢያው በመዘጋቱ ሳይገቡ ቀርተዋል። ይሄንንም በተመለከተ አንዳንዶች እንግዲህ እንደቀልድም አድርገው እናንተ ደጋግማችሁ ስለ ኮንሰርቱ አውርታችሁ እኛንም ማጓጓታችሁን ቲኬቱን ገዝተን እናንተና ምንን ቲኬቱን ገዝተን ሄደን መግባት አልቻልንም ከሰራናል ያሉም አሉ። እንደቀልድ የፍቅር አነጋገር ነው የወዳጅ ወቀሳ ነው። ይሄንንም እኛ እንደ እንትን ነው እንደ ምርቃት ነው የምንወስደው። ይሄንን በተመለከተ ኃላፊነታችንም ለመወጣት ይሄው ቲኬትስ እንዴት እንደሚሆን ለማወቅ አዘጋጆቹን አነጋግረን ነበር። ይሄን በተመለከተ ከአዘጋጆቹ የደረሰን በጣም እናዝናለን ይሄ በመደረጉ ነው ያሉት የቴዲ አፍሮት ኮንሰርት አዘጋጆች በመዘጋቱ ይሄ ችግር መፈጠሩ በጣም እናዝናለን ይቅርታን ጠይቃለን ብለዋል በመጀመሪያ ደረጃ። ሁለተኛ አዳራሹ ወይም መግቢያው እንዲዘጋ ያደረግነው እኛ ሳንሆን የኮንሰርቱ የተካሄደበት አዳራሽ ኃላፊዎች ዴባሰር የሚባለው ነው እነሱ ናቸው ይሄንን ውሳኔ የደረሱት። በጣም ብዙ ሰው በመምጣቱና ችግር ይፈጠራል በመፍራታቸው የጸጥታን ጉዳይ የህዝቡንም ደህንነት በመመልከት ነው ያደረጉት ነው የሚለው ግን እኛ አይደለንም ነው የሚሉት እንግዲህ የኮንሰርቱ የቴዲ ኮንሰርት አዘጋጆች። ከዛ በመቀጠል ገንዘቡን በተመለከተ የሚሉት ምንድነው ባጭሩ እኛ በጣም እናዝናለን ይሄ በመፈጸሙ ሆኖም ግን ቲኬት ገዝተው መግባት ያልቻሉትን አዳራሹ በመዘጋቱ ምክንያት መግባት ያልቻሉትን ትኬታቸውን እያየን ማወቅ ስለምንችል የገቡትና ያልገቡትን መለየት እንችላለን። ትኬቱን እያየን ያልገቡትን በዚህ ምክንያት ትኬታቸውን ያልተጠቀሙበትን እንደምንከፍል ሬዲዮናችሁ ከይቅርታ ጋራ መልእክት ያስተላልፍልን ብለዋል። እንግዲህ በዚህ መሰረት የትኬት ቁጥራችሁን እያዩ ያልተጠቀማችሁበት መግባት ያልቻላችሁትን ሰዎች ገንዘባችሁን ለመመለስ ዝግጁ መሆናቸውን በዚህ አጋጣሚ የኢትዮጵያ ድምጽ ለማሳወቅ ይፈልጋል። ሌላም ጥያቄ አለ መሰለኝ ግሩም። ያው ባለፈው ሳምንት የቀረቡልህ ጥያቄዎች አሉ መሰለኝ።
አይ ያው ጥያቄው እንኳን ቀላል ነው ብዙ ከበሰኝ። ሬዲዮኑን ዘግታችሁ አንድ ሳምንት ነበርና እንደው ፌስት ምን ገባለን ብላችኋልና ታዲያ ፌስቱ ጥሩ ነው መጥፎ ነው ሳትሉ ቀራችሁ አይነት ነው ጥያቄ
እንግዲህ ሙነታቸው ነው እንደዛ አርገን ተናግረን ፌስት እንገባለን እንጨፍራለን እኛም እንደሌላው አሸሸ ገዳም እንላለን እኛም ከስጋና ካጥንት ነው የተሰራ ነው በነጻ ያገለግልም ናም ብለን ነበር። ታዲያ ምንድነው የተፈጸመ? ሁኔታውን ለምን ሪፖርት አላቀረባችሁ?
አይ ያው ስላልተመቸ ነው ሁኔታው እንጂ ምንም ነገሩ ያው ብዙ የተሰማ ነው ብዙ ያልተሰማ ነገር የለውም። አሁን አንተ የምትለውም ነገር የዛ አንዱ አካል ነው
እንግዲህ ከመብዛቱ የተነሳ
በርግጥ በዛን ጊዜ ቀደም ብሎ ያቀረብነው እንግዳ ነበር ከሳምንት በፊት ከኮንሰርቱ በፊት በተቻለ መጠን ሰው ቀድሞ እንዲመጣና በጊዜ መጣ ሰው አዳራሹ ጠበብ ያለ አዳራሽ ነው በእውነቱ የተያዘው ያ ነው ችግር የፈጠረው።
800 ሰው የሚይዛ አዳራሽ ነው ሲባል ነው የሰማው 800 ሰው ገደማ ነው
በአማካኝ ወደ 900 ሰው ገብቷል ነው የሚሉት። እና ያ ደግሞ ያው ካለው አንጻር ስታየው ጠባብ አዳራሽ ሊባል የሚችል 900 ሰው ትንሽ ነው በአንጻራዊነት ማለት ነው ከቴዴፍሮ አንጻር። እና ያ ነው በርግጥ በጊዜ እኛ ስንሄድ በጊዜ ነው ያርነውና 20 ሰዓት ላይ ኦሬዲ አዳራሹ ብዙ ሰው አለ።
እኔ እንዳጋጣሚ ሆኖ መሄድ ስላልቻልኩ ጉዳይ ስለገጠመኝ መሄድ አልቻልኩም። ሄድ አስቤ ነበር ግን አልተመቸኝም እና ስላላየው መፍረድ አልችልም። ግን ከተለያየው አካባቢዎች ኢንፎርሜሽኑ ደርሶኛል። በጣም ብዙ ሰው ነበር፣ ፈረንጆችም ነበሩ፣ ኢትዮጵያኖችም ነበሩ። በጣም ደስ ያላቸው ብዙዎች። ግን ያልገባኝ ነገር አንዱን የዚህን አዘጋጅ አቅርበ ነው በጊዜ ግቡልን በጊዜ ድረሱ ሲል ነበር። ለምንድን ነው እኛ ኢትዮጵያኖች ግብዣም ስንጠራ አርፍደን ነው የምንመጣው?
በተለይ ፌስት ሲሆን በተለይ ምክንያቱም ከፍለህ ስለምትገባ ብዙ ጊዜ ያው ልምድ ነው ብዙ ፌስቶች ላይ ሰው
እኔ ምሳጋብዛለሁ 7 ሰዓት ላይ ቤቴ እንድትገኙ ላለው ሰው ቀስ ያለ 8 9 ሰዓት ላይ ይመጣል። ብድግ አርጌ ባስነሳና ምግቡን የደረደርኩትን ምግብ ባነሳና ቢመጡ ምንድነው የሚሆኑት? ሜዛ የጠራው 7 ሰዓት ነው።
ትክክል።
ለምንድነው ይሄንን ባህል ነው እንዳትል እንዳንል
ስራ ላይ እንደዛ ሲሆን አታይም።
አታይም። ግን እኔም ሰማይ የነበረው አንድ አባባል አለ የጨዋ ልጅ ምንድነው ወደ ኋላ ነው ረጋ ብሎ ነው የሚመጣው። ለምን ነው ሆዳም እንዳንባል እየፈራን
ነው? አይ አው እንግዲህ ጉዳቱን አየው አይደለ? አሁን እርግጠኛ ነኝ ሌላ ጊዜ እንግዲህ ይማራሉ አይማሩም ማለት
ነገሩ። እኔ ማምንበት አን ነገር አለ ምከረው ምከረው ቢስል መከራ ይምከረው ይባላል። ነገሩ መከራም የሚያደርስ አይደለም። ይሄ ሰውን ስትጋብዘው ራት በአንድ ሰዓት ከምሽቱ አንድ ሰዓት ላይ እንድትገኙልኝ ብለካልኩ ወይ ከምከከም 7 ሰዓት ላይ እንድትገኙልኝ ካልክ እናንተ ምንድን የምታከብ ከሆነ ደርድረ ሰው ተዝናንቶ ቀስ ብሎ ምን ብሎ 9 ሰዓት ላይ ቀን 8 ሰዓት ላይ የሚመጣ ከሆነ ያንን የደረደርከውን አንስተ ባዶ ቤት ብትጠብቀው ለሁለተኛው ትምህርት ይሆነዋል።
ተከከለ
አልበለዚያ የአንተ የራስህን የኩራትን ለማሳየት ስትል የሌላውን ፕሮግራም ታበላሻለ።
በርግጥ ችግሩ በርግጥ ኬት ከያዙትም ሰዎች ብቻም አይደለም ወነቱን ለመናገር እኔ
እዛ ላይ ትክክል አው ችግር ሊኖር ይችላል።
ያየሁት ምንድነው በርግጥ በጊዜ ስንገባ ምንም ችግር አልነበረም። በኋላ መሆን የነበረበት ከዚህ ቀደም እንደሌሎች እንደደንቡ እንዳሰራር ትኬት የገዛ ሰው ለብቻው ሌላ በር መሆን የነበረበት፣ አሁን ግን ትኬት የገዛም እዛው የሚገዛም እኩል ተሰለፈ። ይሄ ምናልባት አዘጋጆቹ ሊያርሙት የሚገባ ነገር ነው ብዬ ነው ማምነው።
ይሄ ትክክል መሆን ያለበትም ይሄ ነው። በቅድሚያ ትኬት የገዛ ሰው
ምክንያቱም ትኬት የገዛ ሰው አድቫንቴጁ አትሊስት በተፈቀደለት ሰዓት አርፍዶም ቢሆን ያው አድቫንቴጅ ነው ቀድሞ ትኬት መግዛት ያለን መጠቀም ነበር።
እንደግፋለን ይሄንን ይሄ መሆን ያለበት ነው። ትኬት ከገዛ የተለየ በር መኖር አለበት። ትኬት ተሰልፈው ለሚገዙና ገዝተው ለመጡ በሩ የተለያየ መሆን አለበት። አንዳንዴ ሰማሁት እንትን ነበረ ምንድነው VIP እንግዲህ እናንተም VIP ነበራችሁ መሰለኝ። VIPዎች ለብቻው ነበራቸው ሚላን ዳንኑስ ነግረውኛል። የገቧሉ ወደ ኋላ ላይ መጥተው በVIP በር በኩል ያው
እንግዲህ ይሆናል እኔ ቀድሜ ስለገባው
አንተ አስቀድሞ የገባው ቦታ አለ ማለት ከፊት ነበር የተሰለፍከው?
ከፊት ነበርኩ።
ኮንሰርቱ አዳራሹ ከፊት ነበር?
አዳራሹ ከፊት ነው። ወንበር የለም እኔ የለም ያው ባዶ አዳራሽ ነው እንግዲህ ኮለን ተደግፈ መቆም ቆማለ ቆማ ነው።
አልዘለልክም ትንሽ ወደ ላይ ወደ ታች?
አያው እየተቀራል እሱማ እየተቀራል እሱማ።
እንግዲህ ሪፖርት ምንድነው ያንተ ሪፖርት?
አይ ሪፖርቱ ይቀርታ ጉንፋን ስለያዘኝ ነው።
የኔ ነው ያላል ያዘ
ዘፈኑ በአጠቃላይ ኮንሰርቱ በጣም ቆንጆ ነው የተዋጣ ነው። እንግዲህ እንደውለታው ያለው ቅሬታ ምንድነው ዘፋኞች በተባለበት ሰዓት አይጀምሩም 23 ሰዓት ይጀምራል ተባለ 23 ሰዓት ከ45 ሲለው ቴዲ ወደ መድረክ የመጣው ያው የተለመደ ነው እዚህ ያገር ብዙ ጊዜ
ግን መቀበሉ ትክክል አይመስለኝም። የተለመደ ነው ይያሉ መቀበሉ አልደግፈውም አሁንም ምክንያቱም አንድ አርቲስት ካዘጋጆቹ ጋር ስምምነት የሚገባው አለ። በዚህ ሰዓት ይጀምራል ከተባለ በዛ ሰዓት መጀመር አለበት። ኩንድህን ሪስፔክት ማክበር አለበት። ኩንዱ ማን ነው እዚህ ላይ ኮንሰርቱን ለማየት ቲኬት ገዝተው የገቡ ሰዎች ናቸው። እነዛ ሰዎች በዚህ ሰዓት ይጀምራል ከተባሉ በዛ ሰዓት ተገኝተው ከዛ ሰዓት ጀምሮ ማየት መቻል አለባቸው።
ትክክል። ይሄ እኔ ከተዝብትም ካየሁት አንፃር ነው 23 ከ45 ተጀምሮ ቴዲ አፍሮ ግን የተጫወተው በጣም ድንቅ ነው። አንድ ረፍት ነው ያደረገው። ሁለተኛ ያየሁት ነገር እስከ 3 ነው የተባለው ማስታወቂያው ላይ ማለት ነው ጀስት 2 ተኩል ላይ ቆሟል። ኦኬ ኦልሞስት ከ6 እስከ 8 ተኩል ነው ማለት ይቻላል እንዲሁ ስታቀራረበው ሰዓቱን እና ያው ሰው ገና አልጠገበም እንኳን ገና ልብም ያለው ሰው የለም። ኮንሰርቱ አለቀ ውጡ ሲባል ገና ምንም አንዴ ሰከረ ሰው እንኳን አታይ በቃ ገና ምክንያቱም ጭፈራ ላይ ነው የመጣጫ ሰዓት እና አንሳለች ጊዜዋ በተወሰነ በርግጥ በመሃል አንድ ረፍት አርጎ ረጅም ሙዚቃዎችን በተከታታይ ነው ቴዲ ተጫወተው ከልቡ ነው ተጫወተው ሲጫወተው ግን ያው ሁሉንም ሰው አስደስቷል በጣም።
እንግዲህ በመጠኑ ቢሆን ይሄ ነው የኢትዮጵያ ድምጽ ሬዲዮ የምንድነው ሲቴዲ አፍሮስት ኮንሰርት ሪፖርት ይሄን ይመስላል ነው የምትለው?
አዎ ባጭሩ ይሄን ይመስላል። እንግዲህ ሙዚቃን ጋብዛቸው መሰለኝ የቴዲ አፍሮን ሙዚቃ በዚሁ ከንቸት ሮቁ በራይ ሲመሽን ገናኝ መጣዋንቺ ምንዬ ሳይከብ
Mata
አድማጮች በመከታተል ላይ ያላችሁት እዚህ ስቶኮልም ስዊድን የሚገኘው የኢትዮጵያ ድምጽ ሬዲዮ የቀጥታ ስርጭት ነው። እስከ ዜና መዳረሻ ድረስ አንድ ሁለት ነጥቦችን ከአህመድ ጋር እናነሳለን። አህመድ ቀደም በመግቢያ ላይ ነካ አድርገናል በዚህ ያው ስዊድን ጉዳይ መለከታ ላይ ስዊድን ምርጫና ያው ተከትሎ የመጣው ነገር ይመለከታል ባለፈው ሴፕቴምበር ወር ያው ምርጫ መካሄዱን ሁላችንም እናውቃለን እናስተውሳለን ያን ምርጫ ተከትሎም የማን ነው የሚባለው ሶሻል ዲሞክራቲክ ፓርቲ የግራ ክንፉ በምንድነው እሱ በማይኖሪቲነት መንግስት መሆኑ ይታወቃልና ያን ተከትሎም ብዙ ነገሮች ሲባሉ ነበርና ያው ብዙ ችግር ይገጥማቸው እንደሚችል ወደፊትም ሲዘግብ ነበር ምክንያቱም እነዚህ ስቫሪያ ዲሞክራት ወይም ደሞ ሌሎቹ እንደው እንደንተ ነው የሚቆጥሯቸው እንደምንድነው እሱ እና እነሱ ድምጻቸውን ለማን እንደሚሰጡ ስለማይታወቅ ብዙ ችግር ይፈጥራሉ የሚል ነገር ነበር ያም የቀራል መሰለም አመታዊ ባጀት ባለፈው ከወር በፊት በቀረበበት ሁኔታ በስዊድን ፓርላማ ይሄንኑ ባጀት መንግስቱ ያቀረበው ባጀት ሳይልፍ ቀርቷል ማለት ነው እነዚህኞቹ የስዊድን ዴሞክራቶቹ ድምጻቸው ለሌላኛው ለቀኙ ቡድን በመስጠታቸው ማለት ነው ይሄ ደግሞ በስልጣን ላይ ያለው መንግስት ባጀት ስለሌለው እንደ መንግስት ለመምራት የሚችልበት ሁኔታ ስላልፈጠረለት ከባድ ቀውስ ተፈጥሮ በወቅቱ ጠቅላይ ሚኒስትር ስቴፋን ሎፊየን በማርች ላይ ምርጫ ሊደረግ እንደሚችል እሱንም ቀኑን በዲሴምበር ወር መጨረሻ ላይ እንደሚያሳውቁ ቃል ገብተው በዛው ሁኔታ ላይ ነበር እንግዲህ ከዛ በኋላ የተለያዩ ሁኔታዎች ተከስተው ይሄን ነገር በጣም ውይይት ያደረጉበት በዝግም ነበርና አሁን እንደምንሰማው ያው ምርጫው እንደማይካሄድ ነው እና እንግዲህ ፓርቲዎቹ ስምምነት ላይ ደርሰዋል እንግዲህ የስምምነቶቹ ነጥቦች ምናልባት ለአድማጮች ግልጽ ለማድረግ ያለው ምንድናቸው
እኛ እንኳን ኢትዮጵያ ድምጽ ሬዲዮ እንኳን በዚህ ውቀት ላይ ብዙም ስለሌለን አድማጮቻችን በዚህ ውቀት ያላችሁ አድማጮቻችን ደውለው ሐሳባቸውን ይሰጣሉ ብለን ተስፋ አድርገን ነበር አሁንም እንጠብቃለን ለማንኛውም የተፈጸመው ግሩም ምን መሰለ የግራውና የቀኙ የግራው ስል የሶሻል ዴሞክራቲው የግራ ክንፉ ወይም የቬንስተር ፓርቲና እንዲሁም ደግሞ የዚህ የሚሊየ ፓርቲ የግሪኖቹ አንድ ላይ ሆነው መንግስት ፈጥረው ነበር የቬንስተር ፓርቲ ወይም የግራው ክንፉ ግን sultan የመንግስት sultan ውስጥ አልገባም ድጋፉን ግን ያው ይሰጥ ነበር እንደተለመደውና ፓርላማ ውስጥ በተደረገው ምርጫ የፓርላማውን ወንበሮች የተካፈሉት እንዴት ነበር? የግራውም ሆነ የሶሻል ዴሞክራት የሚመራው ክንፍ ይሁን የቀኞቹ የሞዴራቶቹ የሚመራው አብሶሉት ማጆሪቲ ፍጹም የበላይነት አላገኙም ነበር። ስለዚህ ማን ነበር የወሳኝ ቦታ ያገኘው? የስቫሪየ ዴሞክራት የሚባሉት ይሄ በብዛት የሚታሙት የውጭ ሀገር ዜጋን በመጥላትና ይውጡ በማለት የሚታሙት ድርጅቶች ወሳኝነት ላይ ደርሰው ነበር። ምን ማለት ነው? እነሱ ድምጻቸውን ወይ ለግራው ለሶሻል ዴሞክራት ለሚመራው ግሩፕ ከሰጡ ፓርላማውስ ማለት ነው ወይም ለቀኙ በሞዴራቶች ለሚመራው ከሰጡ ያ አብላጫውን ያገኛል ማለት ነው። ምክንያቱም ሁለቱም ትላልቅ ክንፎች ፍጹም ማጆሪቲ አላገኙም ነበር። ስለዚህ ማንኛውም ፓርላማው ስለሚወሰነው ውሳኔ ወይ በሶሻሊስት ዴሞክራቶች ድምጽ መወሰን ይቻል ነበር። የነሱ ወደ አንዱ ካጋደለ ያ ድምጽ ያልፍ ነበር። አሁን ችግሩ የተፈጠረው ምንድነው? በመርጫው በስዊድን በተደረገው የፓርላማ ምርጫ በሶሻል ዴሞክራቲክ የሚመራው ክንፍ ፍጹም ማጆሪቲ ባይሆንም የበላዩን ቁጥር አገኝቶ ነበር። ከቀኞቹ ከሞዴራቶቹ በሚመረው ግሩፕ የበለጠ ቁጥር አገኝተው ነበር። በዛ ምክንያት sultanun ይዘው ነበር። ሆኖም ግን ምንድነው ችግሩ? sultanun ከያዙ በኋላ ፓርላማ ውስጥ በጀት የሀገሪቱን አመታዊ በጀት ማስፈጸም ወይንም እንዲያልፍ ማድረግ አለበት። አንድ መንግስት sultan ላይ ሲመጣ በጀቴ ይሄ ነው በመከላከያ በጤና በትምህርት በምን ይሄ ነው ይሄንን በጀት አቀርባለሁ ሲያቀርብ ያ ፓርላማ ውስጥ አብዛኛውን ድምጽ አገኝቶ ማለፍ አለበት። አለበለዚያ ምንም የሚያስተዳድርበት በጀት ካላሳለፈ መንግስቱን ሊመራ አይችልም። አሁን የተፈጸመው ምንድነው? ስቫሪየ ዴሞክራቶቹ እነዚህ የውጭ ሀገር ዜጋ ይውጣልን ወይ የሚቀነስልን ይላሉ የሚባሉት ድምጻቸውን ለቀኞቹ ሰጡ። ምርጫው የበጀቱ ጥያቄ ላይ ያን ጊዜ ሲሆን
መንግስቱ አጥራውስ ገባ
በጀታቸው ማን በሶሻል ዴሞክራሲ የሚመረው መንግስት በጀቱ ወደቀ ማለት ነው። ምንድነው የቀረው አማራጭ? ወይንም
sultan መልቀቅ
sultan መልቀቅ ወይንም ሳይወድ በግዱ ያለፈውን አመት በጀት ማለትም ድሮ sultan ላይ የነበረው መንግስት ያካሄደበትን በጀት ስራ ላይ መዋል ነው። ይሄ ደግሞ ምንድነው? አንድ ምነት ይዘህ መጣህ የሌላ ሰው እምነት
ማስፈጸም
ማለት ነው። ስለዚህ ችግሩ ስለገቡ ምንድነው መጨረሻ ላይ የሶሻል ዲሞክራቶቹ መሪ ያደረጉት ምንድነው? እንደገና ምርጫ አጠራለሁ ብለው ለዲሴምበር ወስነው ነበር። መሐከሉ እነዚህ በጣም ጎበዞች ናቸው። ተወያይተው ችግሮችን መፍታት ይችላሉ። እንካ አንተ ይሄን ያህል ወሰድ እኔ ይሄን ያህል ወስዳለሁ አለ አይደለም?
ይሄ
ፈረንጆቹ እንደሚል the winner takes it all የሚል እንደኛ አይነት ሜንታሊቲ የላቸውም። ሁሉንም ነገር ካላሸነፍ ሁሉንም ነገር ካላጠፎ የሚል የላቸውም። ተቻችለው ውስጡ አንገባም። ተቻችለው ለማንኛውም ምን ላይ ደረሱ? ስምምነት ላይ ደረሱ። ስምምነታቸው ባጭሩ ምንድነው? ወደፊት በሰፊው እንገባበታለን። ባጭሩ የሚለው ምንድነው? አፕሪል ላይ ቮር ፕሮፖዚሽን የሚባል አለ። በአማርኛ በጣም አድናለሁ አላቀውም ቃሉን። ስፕሪንግ ማለት ነው። ጸደይ ነው የሚባለው።
ላይክ የማር ነው የጸደይ
ጸደይ መሰለኝ። ኦኬ ጸደይ አድማጮችን ሊያርሙኝ ይችላሉ። የጸደይ ፕሮፖዚሽን የሚሉት አለ። ምንድነው? ለፓርላማ ውስጥ ታቀርባለህ በጀትን። እስከዛ ድረስ እስከ አፕሪል ድረስ ያለፈውን መንግስት በጀት
የተጠቃንክ ተቆያለ
ስራ ላይ ያውኑና ቮር ፕሮፖዚሽኑ ላይ በጀታቸውን ያቀርባሉ። በሚያቀርቡበት ጊዜ ተስማሙበት ምንድነው? ይሄ ነገር ወደፊትም ከአራት አመት በኋላ እንደገና ምርጫ ሲደረግ ችግር ሊመጣ ስለሚችል ኮምፕሮሚስ ላይ ገቡ። ምንድነው ያሉት? አንድ ማይኖሪቲ ጋቨርንመንት ችግር ቢገጥመው እንደዚህ አይነት ችግር ቢገጥመው ሌላው ትልቁ ሁለት ትልልቅ ክንፎች አሉ አሁን እዚህ። አንደኛው ክንፍ በምርጫ ያሸነፈውን ክንፍ ስልጣን ላይ ሳይወጣ እንዳይቀር መቃወም አይቃወምም። አባባሌ ምንድነው? ባለፈው ጊዜ ችግር የተፈጠረው ምንድነው? ፓርላማው ላይ የሶሻል ዲሞክራቲክ ፓርቲ ከሚሊዮ ፓርቲ ጋር ያቀረበውን በጀት የቀኙ ክንፍ ውድቅ አደረገው። አሁን ውድቅ ስለሆነ ሊሰሩበት አልቻሉም። ወደፊት ግን ዲያይነት ነገር ቢፈጠር ምንድነው? ልክ እንዳሁን ሶሻል ዲሞክራቶች በትንሽ አበልጠው ስልጣን ቢይዙና በጀታቸውን ፓርላማው ያቀርቡ የቀኙ ክንፍ ምንድነው የሚያደርገው? በእንግሊዝኛ አብስቴን እንደሚሉት እጃቸውን አያወጡም። ቀኞቹ አይወሙም፣ ዝም ይላሉ። አይደግፉም፣ አይቃወሙም፣ ዝም ይላሉ። በዛ ምክንያት ያ በጀት ያልፋል ማለት ነው። ልክ እንደዛው የቀኞቹም በዚህ አይነት ሁኔታ ከደረሱ የግራው እድቃወምም ማለት ነው። እና የሶሻል ዲሞክራቲክ ፓርቲ ወሳኝነት አይኖረውም የሱ ድምጽ ማለት ነው። ሌላው የተስማሙባቸው ሶስት አርስቶች አሉ አብረው ሊሰሩ የተስማሙበት። አንደኛው በጸጥታ ጥያቄ ላይ፣ ሁለተኛው በጡረታ ጥያቄ ላይ፣ ሶስተኛው ደግሞ በኤነርጂ ጥያቄ ላይ አብረው ለመስራት ስምምነት ላይ ደርሰዋል።
ብዙ ጊዜ በውጭ ጉዳይም አይላዩም ነበር።
አይ በሀገራቸው በአጠቃላይ ስዊድን የስዊድን ፖለቲካ ምንድነው የሚያከው? እኔ በጣም ደስ የሚለኝ በስምምነት ነገሮችን ተቻችለው የሀገራቸውን ኢንተረስት ያስጠብቃሉ። የቀኙም በለው የግራውም በለው የስዊድን ኢንተረስት በሚመጣበት ጊዜ አንድ ናቸው። እና ብቻ ለማንኛውም ስምምነት ላይ ደረሱት። ለጊዜው በእነዚህ በሶስቱ አርስቶች ላይ በጋራ ለመስራት ተስማምተዋል። እንግዲህ ከዚህ ወደፊት ሰፋ ያለ ውይይት እናደርግበታለን። ምርጫው በዚህ ምክንያት ይሄ ሊደረግ የታቀደው ኤክስትራ ኦርዲነሪ ምርጫ
ቀረ ነው እንደምትጠቃለል
እንዳይደረግ ተወስኗል ማለት ነው።
እንግዲህ ለዜና
ደግሞ የሌሎችን ጥያቄዎች ደግሞ ወደኋላ እንግዲህ አማራጭም እየደወሉ ሊመለሱ ይችላሉ። እኛ
እናነሳለን። አሁን ዜናው መሸጋገሪያ እንደምን አርፈዳችኋል አድማጮች? ከረፋዱ 11 ሰዓት ከአንድ ደቂቃ ሆኗል። የሳምንቱ ዜናዎች ቀጥሎ ይሰማሉ። በዜና አረፍት እንጀምራለን ዜናችንን። በስዊድን ሀገር ለረጅም ዓመታት የኖረውና በሀገር ወዳድነቱና አፍቃሪነቱ የሚታወቀው አቶ ያረጋል ኃይሌ ወይም በሚታወቅበት ስሙ ያልፋል ቀኑ በሕክምና ሲረዳ ቆይቶ ባለፈው ጃንዋሪ 3 ቀን ከዚህ ዓለም በሞት ተለይቷል። አቶ ያረጋል ኃይሌ በእጅጉ ከሚታወቁባቸው ነገሮች መካከል በኢትዮጵያውያን የመወያየ መድረክ ወይም በከረንት አፌርስ ፓልቶክሩም ለረጅም ዓመታት በከፍተኛ አድሚንነትና የተለያዩ ወቅታዊ የተቀዱ ፕሮግራሞችን በማቅረብ የሚታወቅ ሲሆን ከዚህ በተጨማሪ የኢትዮጵያ ድምጽ ሬዲዮን ላለፉት በርካታ ዓመታት ደከመኝ ሰለቸኝ ሳይል በኢንተርኔት አማካኝነት ለሕዝብ ሲያቀርብ ቆይቷል። አቶ ያረጋል ከዚህ በተጨማሪ በየትኛውም የኢትዮጵያ ጉዳይ ከፊት ቀድሞ የሚደርስና የተለያዩ መዋጫዎችን በማወጣት ቁጥር አንድ እንደነበር ብዙዎች ይመሰክሩለታል። መኖሪያውን ከስቶክሆልም 2 ሰዓት ርቀት ገደማ በምትገኘው ሊንሾፒክ ያደረገው ያረጋል የቦታ ርቀት ሳይወስነው በበርካታ የኢትዮጵያውያን ጉዳዮች ላይ በስቶክሆልም እየመጣ ተካፍሏል። በአቶ ያረጋል የቀብር ስነ ስርዓትና በሌሎች ጉዳዮች ላይ ዜናውን ተከትሎ ቃለ መጠይቅ ይኖረናል። አድማጮች አሁን በደረሰን ዜና እጅግ ጥንታዊና በኢትዮጵያ የመጀመሪያ ሆቴል እንደሆነ የሚነገርለት በመሃል አዲስ አበባ ፒያሳ የሚገኘው ጣይቱ ሆቴል ዛሬ ጧት በተነሳ እሳት ምክንያት መጋየቱ ተነግሯል። እሳቱ ለ5 ሰዓት ያህል የዘለቀ እንደነበር ዜናዎች ሲያስረዱ በመሃል አዲስ አበባ ያን ያህል ሰዓት ሆቴሉ በእሳት ሲጋይ የእሳት አደጋና ሌሎች ኃይሎች እሳቱን እንዴት ሊቆጣጠሩ እንዳልቻሉ ትንቆቅልሽ መሆኑ እየተነገረ ነው። ጣይቱ ሆቴል በአሁኑ ሰዓት ንብረትነቱ የህዝባዊ ወያነ ሓርነት ትግራይ አባል በሆነው ፍጹም ዛባስከዶም የተያዘ መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ እና የበረራ ቁጥሩ ETAQV ካርጎ አውሮፕላን ትናንት ከቶጎ ሎሜ ተነስቶ ጋና አክራ አውሮፕላን ጣቢያ ደርሶ ለማረፍ ሲሞክር አደጋ እንደደረሰበት የመገናኛ ብዙሃን ዘገቡ። አደጋው የተከሰተው በከባድ አየር ንብረት መሆኑ ሲዘገብ 3 የአውሮፕላን ሰራተኞች ተጎድተው ወደ ሆስፒታል እንደተወሰዱ ተነግሯል። ይሁንና አውሮፕላኑ ከጥቅም ውጭ መሆኑም እየተነገረ ነው። የህዝባዊ ወያነ ሓርነት መስራችና የቀድሞው ሊቀመንበር አቶ ሰባት ነጋ ልጅ ጎተራ ለ5 ዓመታት በኮንትራክት በ600,000 ብር እንደወሰደው በሀገር ቤት የሚታተም ጋዜጣ ዘግቧል። እንደ ጋዜጣው ዘገባ የአክሊል ክሬቲቭ ኤጀንሲ ባለቤት የሆነው ተከስተ ሰባት ነጋ በአካባቢው ያለውን 4000 ስኩዌር ኪሎ ሜትርን መሬትን ለተለያዩ መዝናኛዎች እንዲሁም 43 ትልልቅ ጎተራዎችን ለማስታወቂያ ስራ ነው በ600,000 ብር ለ5 ዓመታት ኮንትራክት የወሰደው። ለጥቂት ቀናት ብቻ በሚለጠፍ አንድ ማስታወቂያ ብዙ ሺህ ብር በሚያስከፍልበት ባሁን ወቅት ትልልቅ አደባባይ የሆነውን የጎተራ አካባቢና ትላልቆቹን 43 ጎተራዎች በአንድ ዓመት በ120,000 ብር ሂሳብ ለአቶ ሰባት ነጋ ልጅ መስጠታቸው ስርዓቱ የተዘፈቀበትን የሙስና ጥልቀት የሚያሳይ መሆኑን ጋዜጣውን ዘገባ የነበቡ አስተያየት ሰጪዎች ተናግረዋል። ጋዜጣው በሌላ ዘገባው የህወሓት ንብረት የሆኑትን ኤፈርትና መስፍን ኢንጂነሪንግ ሲያስተዳድር የቆየው የቀድሞ የአዲስ አበባ ከተማ ከንቲባ አርከበ ቁባይ ወንድም ጌታቸው ቁባይ በዚህ ሳምንት የኢትዮጵያ መንገዶች ባለስልጣንን በኃላፊነት እንደሚረከብ ጋዜጣው አስነብቧል። ምርጫ ቦርድ ከመላ ኢትዮጵያ አንድነት ድርጅትና ከአንድነት ፓርቲዎች ጋር የገባው ውዝግብ ይበልጥ እየተካረረ መሆኑ እየተነገረ ነው። መኢአድ መስዋዕትነት ለመክፈል ዝግጁ ነኝ ሲል አንድነት ኢህአዴግን በምንም መልኩ አንፋታውም እያለ ነው። ባሳለፍነው ሳምንት መግቢያ የምርጫ ቦርድ ምክትል ሰብሳቢ አንድነትና መኢአድ በውስጥ ደንባቸው መሰረት ያልፈቷቸው ችግሮች አሉ፣ ችግሮቻቸውን ካልፈቱ በምርጫ ላይ ሳተፉ ይችላሉ ማለታቸው የውዝግቡ መነሻ ሲሆን በወቅቱ በውስጥ ደንብ መሰረት ምንም ያልተፈታ ችግር እንደሌለ የገለጸው አንድነት ፓርቲ ምርጫ ቦርድ በምርጫው እንዳይሳተፍ ካገደው ውሳኔው ፖለቲካዊ ስለሚሆን ፓርቲውም ተመጣጣኝ የሆነ ፖለቲካዊ ውሳኔ ለመወሰን እንደሚገደድ ማስጠንቀቁ ይታወቃል። ፓርቲዎቹ ይህን ቢሉ ምርጫ ቦርድ በምክትል ሰብሳቢው በኩል ካንጸባረቀው አቋም ለውጥ ሊያደርግ ባለመቻሉ በየዕለቱ ውጥረቱ እየተካረረ መጥቷል። ስለ ጉዳዩ አስተያየት የሰጡት የመላ ኢትዮጵያ አንድነት ድርጅት የህዝብ ጉዳይ የህዝብ ግንኙነት ኃላፊ አቶ ተስፋውን አለምና ምርጫ ቦርድ ከ2005 ጀምሮ በመያዱ የውስጥ ጉዳይ የገባ ሴራ ሲጎነጉንና ሲበጠብጣቸው መቆየቱን በመጥቀስ እና የዛሬ 2 ዓመት ጠቅላላ ጉባኤ ከመካሄድ ጀምሮ አሟሉ የተባሉባቸው ነገሮች በሙሉ ቢያሟሉም ቦርዱ ምክንያት እየጠየቀ ሊቀበላቸው እንዳልቻለ በማውሳት ችግር አለ ከተባለ ላለው ችግር ሁሉ ተጠያቂው ራሱ ቦርዱ ነው ብለዋል። የችግሩ ምክንያት ምርጫ ቦርድ ገለልተኛ ያልሆነና የገዢው ፓርቲ አንድ ቅርንጫፍ የሆነ ተቋም በመሆኑ ነው ሲሉም የህዝብ ግንኙነት ኃላፊው ይናገራሉ። ህልውናችንን በምንከፍለው መስዋዕትነት ላይ እንጂ በምርጫ ቦርድ ይሁንታ ላይ የተንጠለጠለ አይደለም ያሉት አቶ ተስፋውን አለምነ ምርጫ ቦርድ ፈቀደም አልፈቀደም መያድ ለዚች ሀገር ዲሞክራሲያዊ ስርዓት ግንባታ አስፈላጊውን ነገር ከማድረግ ወደ ኋላ እንደማይል ገልጸዋል። በተመሳሳይ ኢህአዴግ አንድነትን ከምርጫ ውጭ ለማድረግ ደፋ ቀና ነው እያለ ነው። ይሁን እንጂ ዘንድሮ ኢህአዴግን በምንም መልኩ አንፋታውም ሲሉ የአንድነት ለፍትህና ለዲሞክራሲ ፓርቲ የህዝብ ግንኙነት ኃላፊ ገልጸዋል። ኃላፊው አቶ አስራት እንደጠቆሙት አንድነት በገዢው ፓርቲ በተሸረበበት ሴራ ዙሪያ ለመነጋገርና ምን ማድረግ እንዳለበት ለመምከር ለዛሬ ጠቅላላ ጉባኤ ጠርቷል። በጎንደር አርማጭሆ የተከሰከሰው ግጭት እንዳልበረደ እየተነገረ ነው። ባሳለፍነው ሳምንት ታጣቂዎች በከባድ መሳሪያዎች በመታጀብ በጎንደር አርማጭሆ ውስጥ ሶረቃ የሚባለውን አካባቢ ወደ ትግራይ ለማካለል በወሰዱት እርምጃ የተነሳው ግጭት እስካሁን ሊበርድ እንዳልቻለ ከስፍራው የሚመጣው ዜና ያስረዳል። አርሶ አደሮችን በኃይልና በማናለብኝነት አስነስተው ቦታውን ለማካለል ያደረጉትን ጥረት የአካባቢው ህዝብ ከዳር እስከ ዳር በመንቀሳቀስና ውጊያም ጭምር በመቅጠም ነበር ያከሸፈው። በወቅቱ የታጣቂዎቹን እርምጃ ተከትሎ በተቀሰቀሰው ግጭት ከሁለቱም በኩል ጉዳት መድረሱ ታውቋል። ውጥረቱ እስካሁን ያልበረደ ከመሆኑን ባሻገር የአካባቢው ህዝብ ከዳር እስከ ዳር እየተጠራራ ንብረቱን ለማስጠበቅ በአንድ ተሰባስቦ መዘጋጀቱ ሌላ ዙር የከፋ ግጭት ሊቀሰቀስ ይችላል የሚል ስጋትም አሳድሯል። በመጪው የጥምቀት በዓል ወጣቶች ሰማያዊ ቲሸርት መልበስ አትችሉም መባሉ የተነገረ ነው። በቲሸርቶቻቸው ላይ የሚያሳተሟቸውን ሃይማኖታዊ ጥቅሶችን በራሳቸው መምረጥ እንደማይችሉ የተነገረ ነው። ድርጊቱ የግል የማመን መብታችንን የሚጋፋ ከመሆኑም በላይ በሃይማኖታችንም መድፈር ነው ያሉ ወጣቶች ቁጣቸውን በመግለጽ ላይ ይገኛሉ። ፖሊሶች ከታህሳስ 1 ቀን ጀምሮ በአዲስ አበባ የተለያዩ ሰፈሮች በመንቀሳቀስ ወጣቶች ለመጪው የከተራና የጥምቀት በዓል ሰማያዊ ቲሸርት መልበስ እንደማይችሉ እንዲሁም በቲሸርቶቻቸው ላይ የሚያሳተሟቸው ሃይማኖታዊ ጥቅሶች ፖሊሶች እስከሚነግሯቸው ድረስ በራሳቸው ፍላጎት ማጻፍ እንደማይችሉ በመቀስቀስ ላይ መሆናቸውን የቀበና የምኒልክና የፈረንሳይ ለጋሲዮን ወጣቶች ገልጸዋል። ወጣቶቹ ሰማያዊ ቀለም ያለው ቲሸርት መልበስ አትችሉም የተባሉበት ምክንያት በግልጽ ባይነገራቸውም ጉዳዩ ከሰማያዊ ፓርቲ ጋር የተያዘ ሳይሆን እንደማይቀር ግምታቸውን ተናግረዋል። 100 ብር በማዋጣት ለባሉ የምንለብሰውን ቲሸርት ያሰራን በመንገኝበት ወቅት መንግስት የምንለብሰውን ቲሸርትና በቲሸርታችን ላይ የምንጽፈውን ጥቅስ እኔ ነኝ የምመርጣላችሁ ማለቱ አይን ያወጣን ባገነነት ብቻ ሳይሆን ለምእመናን ያለውን ንቀት ጭምር የሚያሳይ ነው ብለዋል ወጣቶቹ። ፖሊሶች ከትናንት ጀምሮ ቅስቀሳ እያደረጉ ቢሆኑም የየሰፈሩ ወጣቶች ሊቀበሏቸው አልቻሉም። ይልቁንም በፖሊሶቹ ቅስቀሳ የተበሳጩ ወጣቶች ቁጣቸውን በመግለጽ ላይ ይገኛሉ። ሂጃብ በመልበስ በመከልከሉ በርካታ ሙስሊሞች ተቃውሟቸውን እያሰሙ እንደሚገኙም የሚታወቅ ነው። ሁለት የኢትዮጵያ ሳተላይት ቴሌቪዥን ጋዜጠኞች በድንበር አካባቢ ያሉ እንቅስቃሴዎችን ለመዘገብ ወደ ኤርትራ መሄዳቸው የበርካታ ኢትዮጵያውያንን እያነጋገረ ነው። ኢሳት በሰሞኑ በዘገባው እንዳስታወቀው ጋዜጠኛ መሳይ መኮንንና ጋዜጠኛ ፋሲል ኒያለም ወደ ኤርትራ ያቀኑት በኤርትራ ድንበር አካባቢ የሚንቀሳቀሱ የኢትዮጵያ ተቃዋሚዎች እያደረጉትን ያለውን እንቅስቃሴ በአይን አይቶ ለመዘገብ እንዲሁም ከተሳካላቸው በወደፊቱ የኢትዮጵያና የኤርትራ ግንኙነት ዙሪያ የኤርትራ ባለስልጣናትን ቃለ ምልልስ ለማድረግ ነው። ይህን ተከትሎ እጅግ በርካታ ኢትዮጵያውያን ለጋዜጠኞቹ ያላቸውን አክብሮትና አድናቆት በመግለጽ ላይ ይገኛሉ። እነዚህ ወገኖች ጋዜጠኞቹ እንደ ጋዜጠኛ በተግባር መሬት ላይ ያለውን ነገር አይተው ለህዝብ በማሳወቅ ወደ ድንበር ማምራታቸውን ለሙያቸው የተሰጡ መሆናቸውን የሚያመለክት ከመሆኑ ባሻገር ውሳኔያቸው በሁለቱ ሀገር ህዝቦች መካከል መልካም መቀራረብና ወንድማማችነት እንዲኖር የሚያበረክተው አስተዋጽኦ ከፍተኛ እንደሆነ ተናግረዋል። አቶ አንዳርጋቸው ጽጌ በየመን መንግስት ለኢህአዴግ ተላልፎ መሰጠቱ ያስቆጣቸው ኢትዮጵያውያን ደግሞ በማህበራዊ ሚዲያዎች ሆነው ወደ ኢሳትም ስልክ በመደወል በሰጧቸው አስተያየቶች ጋዜጠኞቹ የወሰዱትን ድፍረት በማድረግ በሰላም እንዲመለሱ ምኞታቸውን ገልጸዋል። እነኙ ጋዜጠኞቹ በሰላም እንዲመለሱ ምኞታቸውን እየገለጹ ያሉት በሀገር ቤት ያሉ ጋዜጠኞችን ለእስርና ስደት የዳረገው እና በኢሳት ክፉኛ የሚበሳጨው ኢህአዴግ መንግስት እንደ አቶ አንዳርጋቸው ጽጌ ጋዜጠኞቹን በመንገዳቸው ላይ በገንዘብ እንዳያስጠልፋቸው በመስጋት ነው። በሌላው በኩል የገዢው ፓርቲ አባላት የሆኑ ካድሬዎች ደግሞ የጋዜጠኞቹ ለዘገባ ወደ ኤርትራ ማቅናት ከተሰማ በኋላ ቁጣና ንዴታቸውን ያለማቋረጥ በመግለጽ ላይ ናቸው። አቶ መለስን የሸለመው የአራ ኩባንያ ከባድ የሙስና ክስ እንደተመሰረተበት ተነገረ። በምርጫ 97 ወቅት ማሽ ጠቅላይ ሚኒስትር መለስ ዜናዊን የሸለመው የአራ የተሰኘው የኖርዌይ ድርጅት በሙስና ተከሷል። ኢትዮጵያውያንም ተጨማሪ ክስ እንደሚያቀርቡ ይጠበቃል። በኢትዮጵያ አቆጣጠር በ1997 ዓ.ም ለቀድሞ ጠቅላይ ሚኒስትር መለስ ዜናዊ $200,000 የሸለመውና ሽልማቱን ተከትሎ በጥቂት ሳምንታት ውስጥ ብቸኛ የማዳበሪያ አቅራቢ የሆነው የአራ ኩባንያ ዳይሬክተር ቶርሊፍ ኢንገር በኖርዌይ ታሪክ ትልቅ በተባለው የሙስና ክስ በኦስሎ ከፍተኛ ፍርድ ቤት እንደሚዳኙ ተነግሯል። የያራ ዳይሬክተር የተከሰሱት በህንድና በሊቢያ ከማዳበሪያ አቅርቦት ጋር በተያያዘ ሙስና እንደሆነ ተመልክቷል። ያራ ኩባንያ በእነዚህ ሁለት ሀገራት ውስጥ ባልተገባ መልኩ ጨረታ አሸንፎ ማዳበሪያ የማቅረብ ኮንትራት ያገኘው ዳይሬክተሩ ከጨረታው በፊት ለሁለቱ ሀገሮች ባለስልጣናት $8 ሚሊዮን በመስጠታቸው መሆኑን የኖርዌይ ዜና አገልግሎት ኤንአርኬ ዘግቧል። እንደ ኤንአርኬ ዘገባ የ71 ዓመቱ ቶርላይፍ ኢንገር ጥፋተኛ ሆነው ከተገኙ የቀረው ህይወታቸውን በእስር ቤት ያሳልፋሉ። በሰኔ ወር 1997 ዓ.ም በኢትዮጵያ ታጣቂዎች ከምርጫው ጋር ተያይዞ ተቃውሞ ያሰሙ ንጹሃንን በገደሉ ማግስት ያሁኑ ተከሳሽ ያራ ኩባንያ ዳይሬክተር የምግብ ምርትን በመጨመርና ድህነትን በመቀነስ ላደረጉት አስተዋጽኦ በሚል ለአቶ መለስ ዜናዊ የ200,000 ዶላር ሽልማት ማበረከታቸው ይታወሳል። ያራ ለአቶ መለስ ሽልማቱን ማበረከተ በጥቂት ወራት ውስጥ በኢትዮጵያ ማዳበሪያ ለማቅረብ የወጣውን ጨረታ እንዲያሸንፍ የተደረገ ሲሆን በጨረታው ስምምነት ከገቢው 30% ኤፈር ተብሎ ለሚጠራው የህዋት ኩባንያ የሚተላለፍ ሆኖ ቆይቷል። ይህ ከሆነ ከሰባት ዓመት በኋላ ያራ በሊቢያና በህንድ ከማዳበሪያ አቅርቦት ጋር በተያያዘ በ8 ሚሊዮን ዶላር ሙስና ክስ የተመሰረተበት። ይህን ክስ ተከትሎ በምዕራብ ኖርዌይ ነዋሪ የሆኑ ኢትዮጵያውያን ያራ በኢትዮጵያ ማዳበሪያ አቅራቢ ለመሆን ያሸነፈበት መንገድ በኖርዌይ አቃቤ ሕግ እንዲመረመርና እንዲጣራ ተጨማሪ ክስ ለማቅረብ መዘጋጀታቸው ተነግሯል። የሳምንቱ ዜና በዚህ ውስጥ ተጠናቋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስራቅ አፍሪካና አውሮፓ ሀገረ ስብከት የመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን በስዊድን ስቶክሆልም ሆተሬት የተከበራችሁ እግዚአብሔር ቤተሰቦች ምእመናንና ምእመናት የመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን እንኳን ለቅድስት ሥላሴ ዓመታዊ በዓል በሰላም አደረሳችሁ ይያልን የመርሃ ግብሩን ይዘት ለመግለጽ እንወዳለን። በዚህ መሰረት ጃንዋሪ 17 2015 ቅዳሜ ጥር 9 ከክሎካን 20 ሰዓት ጀምሮ ልዩ መንፈሳዊ ትምህርት ሽልማት ያለው መንፈሳዊ ዕውቀትን የሚያደብር የጥያቄና መልስ ውድድር በደብሩ ሰንበት ትምህርት ቤት የተዘጋጀ መንፈሳዊ ድራማ ከቀረበ በኋላ በሊቃውንተ ቤተክርስቲያን ሥርዓተ ማሕሌቱ ይቆማል። ጃንዋሪ 18 2015 እሁድ ጥር 10 ክሎካን 6 ሰዓት ጀምሮ ሰባተ ንግህና ኪዳን ከደረሰ በኋላ በብፁዕ አቡነ ኤልያስ የምስራቅ አፍሪካና አውሮፓ ሀገረ ስብከት ሊቀ ጳጳስ የተመረጠ ሥርዓተ ቅዳሴ ይከናወናል። በቅዳሴውም ፍጻሜ ካህናት አባቶች ታቦተ ሕጉን ያከብራሉ። በብፁዕ አቡነ ኤልያስ የምስራቅ አፍሪካና አውሮፓ ሀገረ ስብከት ሊቀ ጳጳስ ትምህርተ ወንጌል እንዲሁም ቃለ ምዕዳንና ቡራኬ ከተሰጠ በኋላ 13 ሰዓት የመርሃ ግብሩ ፍጻሜ ይሆናል። የመንበረ ጸባኦት ቅድስት ሥላሴ ቤተክርስቲያን ሰበካ ጉባኤ ቦታ ሆተሬት።
ግሩም እንግዲህ ያው ለሰማ ሁለት አድማጮች ሁለቱም የሚገርመው ሴቶች ኢትዮጵያን እህቶቻችን ናቸው ደውለውልናል። የመጀመሪያዋ ያነሱት ጥያቄ ቅድም ያነሱት ምንድነው ቅድም ስለ ስዊድን ምርጫ በተሐሳብ የሰጠነውን ጥሩ ነው ይሄን ሐሳብ መስጠታችሁ ይሄንን ግልጽ ለማድረግ መሞከራችሁ ሆኖም ግን ይሄንን ኢትዮጵያዊው አምቦ በሬዲዮም በቴሌቪዥን ሰምቶ ሊረዳው የሚችለው ነው ዋን ይሄ ሳይሆን አስፈላጊው ከዚህ ምን እንማራለን የሚለውን ጥያቄ ወሩሩና አድማጩ ሐሳቡን ይስጥ ብለውናል። እሳቸው ይሄን ባቀረቡት መሰረት እንግዲህ ከዚህ የሱድን የግራና የቀኝ ክንፍ ፓርቲዎች የደረሱበትን ስምምነት በተመለከተ እኛስ ኢትዮጵያኖች ምንድነው ምንማረው በጋራ ለመስራት የሚለውን ያው እንግዲህ ወርወረናል። አድማጮች አስተያየታችሁን መስጠት ይችላልላችሁ። እኚህም አድማጫችን ፈቃዳቸው ከሆነ መስጠት ይችላሉ። ሌላው አድማጫችን ደግሞ ቅሬታቸውን ነው ቅሬታቸው በኢትዮጵያ ድምጽ ሬዲዮ ሳይሆን ማዘናቸውንና የሚያሳዝን ነው ያሉት ደጋግሞ። ምንድነው የሚሉት? ወሎ ውስጥ የሰሜን ወሎ ያሉትን አንዳንድ ቦታዎች ወደ ትግራይ ወስደዋል። አሁን ደግሞ ጎንደር ውስጥ ዜና ላይ ሰምተው ነው ጎንደር ረብሻ ተነስተው የሆነ ቦታ አንተ የጠቀስከው ዜና ላይ በሱ ምክንያት ረብሻ ተነስተው ሰዎች ህይወታቸውን እስከማጣት እየደረሱ ነው ርብትብቱ ገና አልበረደም ተብሎ ነበር ዜና ላይ። እሱን ሰምተው በጣም ያሳዝናል። የኛ ነገር መጨረሻችን የት ሊሆን ነው? ሁሉ ነገር ወደ ትግራይ ይጓዝ አለበለዚያ የሚሞተውን እንገላለን የሚታሰሩን እናስራለን ነው የሚሉት እነዚህ ሰዎች። እስከመቼ ነው ነው በጣም ደጋግመው ያሉት በጣም ነው የሚያሳዝነው። ተስፋ የመቁረጥ አይነት አለ አይደለም? አንድ ሰው በቃ የሚያሳዝን ነው። ይሄን ነው አስተያየት የሰጡት። በጣም እናመሰግናለን ብለን አስተያየታቸውን ተቀብለናል። እነሱን ለማሰማት ነው እንግዲህ በመግቢያ ፕሮግራማችን ላይ አንድ ግጥም እናሰማቸዋለን ብለናል። የተናገሩት ከመጣፋ የወለዱት ይጥፋን ይላል ያገሬ ሰው ሲተረት መቸም ሁሉ ነገር በተረት ሲሆን ደስ ይላል። ይሄንን አድማ ይሄንን ባለ ግጥም ተናጋሪ እምታውቁ ካላችሁ ስሙን እየደወላ ከግጥሙ በኋላ ንገሩን። ኦፍ ኮርስ እኛ እናቃለን ግን እስቲ ምን ያላችሁ እንደምታውቁ ማየት ማወቅን ፈልጋለን። በነገራችን ላይ ይሄን ግጥም ያሰማንበት ምክንያት ብዙ ጊዜ እዚህ አካባቢ አሁን እንግዲህ እኛ ባለንበት ዳያስፖራ በሚባለው በስዊድንም በሌሉም በተለይ በስዊድን እኛ በግልጽ በመናይበት አካባቢ ኢትዮጵያኖች ብዙ ቋንቋዎች አሉ ምን ሊንኮራባቸው የሚገባ አማርኛ፣ ኦሮምኛ፣ ትግርኛ፣ ጉራግኛ፣ ወላይትኛ፣ ሶማሊ ብዙ ቋንቋዎች አሉ ግን በራሳችን ቋንቋ አንኮራም። አንዳንዶቻችን ልጆቻችንን እንኳን ደፍረን በራሳችን ቋንቋ ማናገር አንችልም እንፈራለን። ምናፍር አንገታችን ለመድፋት ተገደናል። ለምን እንደሆነ አላውቅም። ከየት እንደመጣ መቼ እንደጀመረም ሊቃውንቱ ቢናገሩ ጥሩ ነው ግን ከቅርብ ጊዜ ወዲህ ግን ኢትዮጵያዊነትን የሚያኮራው ምንድነው? ለሩጫ ሲመጣ ያን አረንጓዴ ቢጫ ይዞ መዞር ብቻ ነው። አረ እንደሱ ነገር ካልሆነ መስተከር ሌላው የኢትዮጵያ ችግር ሲነሳ ምን ሲነሳ አንገታችን ነው የምንቀብረው። ምን እንደፈጠረብን አላውቅም። በተለይ ቋንቋን በተመለከተ የሚያኮሩ የትግርኛ ተናጋሪዎች ኢትዮጵያኖች፣ የኦሮምኛ ተናጋሪዎች ኢትዮጵያኖች እኔ ያኮሩኛል። ልጆቻቸውን ቋንቋቸውን እቤታቸው ያስተምራሉ። አማርኛ ተናጋሪው ግን በተለይ በብዛት አማርኛ ተናጋሪው ለምን እንደሆነ አላውቅም። ምን እንደተነገረው አላውቅም። ምን አፈርበት እንደተብሎ እንደሆነ አላውቅም። ይሄንን ሲያደርግ አናይም እና በጣም ያሳዝናል። አንዳንድ ጊዜ ወላጆች ማሰብ የሚገባቸው እነዚህ ህፃናት ልጆች ወደ ሀገራቸው ተመልሰው አያት ቅድመ አያቶቻቸውን አጎት አክስቶቻቸውን ዘመዶቻቸውን ለማናገር ቢፈልጉ የሚደርስባቸውን ችግርም ያሰቡት አይመስለኝም። በቅርቡ አንድ ኢትዮጵያዊት አንድ ቦታ ዛሽሮምን አካባቢ መቀመጥባታለች ቡና ይጀደስ እንግዲህ እዛ ቁጭ ብዬ መቼም ብዙ ያውቃል ይሉም ደ አንድ ኢትዮጵያዊ በዛ ስታልፍ ሰላም አለችኝና ስለዚህ ጉዳይ እንድስተዋራልኝ ልጄን እኔ ትግርኛና አማርኛ በደንብ አድርጌ ነው የማስተምረው አለች። ልጅቷን በጣም አቀቀልጥፋ ነው የምታውቀው እና በሬዲዮ ተነስቶ እንዲህ ስታወራው ለምን ወሰንሽ ይሄንን ብዬ ጠየቅኳት። በጣም የሚያኮራ ነው ግን ለምን ወሰንሽ ይላል እንዴ እነዚህ እኮ አንድ ቀን ውጡ ያሉ እንደሆነ እንደዚህ ነው ያለችኝ። ውጡ ያሉ እንደሆነ ልጄም እኔም ሁላችንም ወጥን አገራችን ነው የምንሄደው። ታዲያ ምን ልትሆን ነው የኔ ልጅ እዛ ሀገር ወሄዳ ቋንቋን ካልቻለች በምን ልትግባባ ነው ስትለኝ ስትራይክ ነው ያለኝ። በጣም ነው እንትን ያለኝና እስቲ ይሄንን ምን ያህል የሚጣፍጥና የሚያኮራ ቋንቋ መሆኑን እንድንሰማውና በደንብ እንድናዳምጠው አድማጮቻችንን ይሄንን ግጥም እንጋብዛችኋለን። የምታውቁት ካላችሁ ደውላችሁ መጨረሻ ላይ ነገሩ
እንጋብዛለን። ሌሎች አድማጮች ደውለው ነበረ በአቶ ያረጋል ኃይሌ ቀብር ስነ ስርዓትና በሌሎቹ ዙሪያ። ከዚህ ግጥም በኋላ የሚመለከታቸው እንግዶች ይኖሩናል፣ ጠብቁን።
Gosh, Kaka. Gosh, Kaka. Gosh, Kaka. ይህን ቅልፍ ማደሉን ነው ሱታለሁ ጋሽ ታከለ ኮተኛውበት ማደብ ሆኜ ሰመመን ላይ ገላዬ ገላ አምሮት ሲታመስ ሲሰቃይ የሚሞቀው ሞቆ የሚያብጠው አባብጦ እንደ በሰለ ብግንጅ ስቅዝ አርጎ ይዞኝ ፎይ ሳልል ፈርጦ ሁለመን አካሌ በጭንቅት ወጠረ ድንገት አባነነኝ ጋሽ ታከለ አረ ጋሽ ታከለ እያለ ሄደይ ሰው ሲጣራ አራለሁ አልኩና ከመደብ ወርጄ ስቤ ተላው ላይ የበሩን ተዋጋ ትቹን የጭንቁር ባይ ቀው ጭፍና ጨፍኖ ካሰው ያካፋይ መስልም የነጋ ከደረብ ኩክት ኩታ ዘልቆ ቁር ቢቆረኝ በወጉ ልሸክፍ ከደፉ እንደቆምሁኝ ያነቃኝን ታላቅ ማን እንደተጣራ አሁን ነብሰሃለ ስትለይ ለይኋት ያያፈንቴ ልጅ ነች ለካህ ታዛው ስር ተጠለለ አንወራ የሟች አባት ወዳጅ አያፈንቴ ማለት አገር ሁሉ የሚያውቀው ባለጅናም ዱለ አንድም መካች አልቦ ተወደደ መሬት አድርስ ተጠላ ለገና ለጥንቀት በየበዓላቱ ላይ ስንጥቆ ስንጥቆ ሲጥላ ይቻሉ ስንቱም ወንድ ነኝ ባይ ታዲያ ወልዷል ልጅም የምትሳም ቆንጆ ተነጋም በኋላ ጀንበር ምትታይ አረጋ ግይ ምሳይ እያልኩ የጎንዮሽ በሩን ብለቅላት ዘለየ ወደ ቤት ወረደባት ካፌ እያንቀጠቀጣት ደጃፉን ደንቅሬ ምን ነው ማልደሽ መጣሽ ስላት አቀርቅራ ቢልከኝ ባቤ ጠበል ቅመስ እያንተን እንድጠራ ስትል ከመደቡ ስደርስ ፊቷን ዞራ አረጋ ይደርስም አልነበር ካፊያው ተግስ ከሚል አርፍደሽ ብትመጭስ እንዲሁ እንደዋ ያወል ብላት ይመልሳ ያንተ ይግረሚ የኔው እሱ ሀዴ ጣይ ባይወጣም እንኳ ነፋስ ይደርቃል እየጮሁ ብጣራ ብቆፈቁፍ ደጃፍ ሞተህ ነው አልኩኝ መይመሰለኝ እንቅልፍ ብትለይ መልሳ አወይተኛ እንጂ ሲደብት አንዳንዴ ብራቅጣ ገቢ ወድቅ ምይሰማል ሆዴ በይነ ጠላውን አምጩህ ላይ ስቀል ጠፈፍ ይበል አልኩና ባነሳው የራሰውን ነጠላ ወለል ብሎ ታየኝ ተጅግ የስቶ ወገቧ ጣይ መሰሉ ገላ አንደበት ምንም እንደተሳሰሩ አይኖች ታው ላይ እንደወደቁ ቀሩ የግድን አይኖችን አቀንቼ ባት ትፈቅድ እንዲሁ የኔ እንደፈቀድኳት የውስጤን አውቃብኝ ሰግቼ እንዳልተዋት ሸልቀቅ ብታረገው ሀጫ በረ ጥርሷን እንደበቀል ወሸት ማማሩ ቀረና ልክ አባቷን ወርሳ ፊቴ ድቅና ለዱላ ይዞ ሲዝት የአባቷ ዛቻና የእሷ ገላ ደግሞ ውስጤ ሙግት ገጥመው እወዘወዝ ጀመር እያልኩ ሊያዝ ልተም ፈገግታዋ ሲጠል መርበት በቴን ስታይ አባቷም ገለለ ሄደ ተፊቴ ላይ ምነካ እያለ ስጠይቀኝ ቀርባ የሟሸሸው ነቃ የበረዴው ሞቀ ከፊት ቦታው ገባ አተነሳውበት ተመሳቀለ መደብ መኝታ ስስባት ተስባ ውድቅና ለበስን የኔዋኑ ኩታ የመደብ ወጌሻ አልጋ ላይ ሐኪም ነች እንዳንዳንድ ቀን ጀንበር ብግንጅ ታፍርጣለች የልባችን ሞልቶ እኔም ተለባበሰ እሷም ተተካክላ ያ አይለኛ ልጅ ያያፈንታው እኔ ባለጅና ምዱላ ሀደይ ተመልሳ ሁለቱን አድርሳ ለስጋም ለነብስም ጠበል ቅመስ ብላ
ያገራችንን የገጠሩን ህይወት በሚገባ የሚያሳይ ነው። እዚህ አዲስ አበባ ከተማ ነው ተወልደ ያደከው?
አዲስ አበባ ፍራንስ ሳይለጋር ሲሆን ወልጄ አደግኩት።
እንዴት እዚህ አድገ እንዲህ በቋንቋ የበለጸገ በተለይ አገርኛው ቋንቋ በቅጡ ነው የምትለውና ይሄ እንዴት ሊያስከድ ይችላል? ይሄ ብዙዎች ጥያቄ ይመስለኛል።
አዎ ይሄ የምታውት ከጀርባችኋለው ጋራ ዳንሴ ጋራ የሚባለው ነው። ይሄ ጋራ ከዛ ይምንቱን ከመንዝና ኮሎ በአመት ባል ዋዜማ አካባቢ በጎች ለመሸጥ የገበሬ ነጋዴዎች ይዘው ይመጣሉ። እኔ ተኋላ ተኋላቸው ቱስ ቱስ እያሉ አማርኛቸው መሰልቅ። ሌላው እኮ በግ ምናምን ይሰርቅ፣ እኔ ግን አማርኛ ነበር መሰልቃቸው። በቃች እያዳምጣቸው ገላጭ ነው አማርኛቸው። ነብሴ ውጥቶ ትብላ ነው ማዳምጣቸው ሲናገሩ ሁሉ ብታቸው እንዴት እንዴት አማርኛ። እኛ አሁን ለምሳሌ በሽታችን እዚህ ከተማ የተወለደ ለሐኪም መግለጽ አንችልም። እነሱ ግን ሐኪሙ በእንግሊዘኛ ስለተማረ ራሱ አይሰማውም እንጂ አማርኛውን እንደ ገጠሬ እኮ አመንቱን በሽታውን የሚገልጽ የለም። ምንህን ነው የሚያመ ሲለው የሰራጀ ስሜ እንዴት እንዳይነጠላ እንዳይነጠላ ስትል እንዴት ነው እንግዲህ ሀደን ስለው ይመጣል፣ መጣ ስለው ደግሞ ይሄዳ። እግሬን ስለው ወደ ሆዴ፣ ሆዴን ስለው ወደ አናቴ። እንዲሁም ሐኪምዋ ምን አታከለው ተግር ጥፍሬ ስተራስ ጠጉር ይመዘኛል። እንዴት እንዲህ አረግ ታሻውም እንደ ጠፍር እየዘረጋ እያጠፈ እንደ ማጭድ እየቀነፈ እንዲሁ ሲያቦካ ሲጋግረኝ ሲጠመዝዝ ሲያራግፈኝ ውልና ያው ማታ ላይ እንደ ስጥ መደብ ይላሰኛል።
አስተልኝ እንደምን አደረው? የነም ቤት እርሶንም እንኳን አደረሰው፣ ሁላችንንም እንኳን አብሮ አደረሰን።
አሜን። እንግዲህ እኚህ ከዚህ ዓለም በሞት የተለዩት አቶ አብርሃም ይባላሉ።
ኦኬ። አብርሃም ማን?
አባታችሁን ስም ዘነጋሁት፣ ያለፈው አመት ነው የሞቱት ይመስለኛል።
ኦኬ ኦኬ።
ብቻ እዚህ ድረስ ሞክር ያለ
እንዴ እንዴ፣ ይሄ ሰው ያለውን ከወረወረ ፈሪ አይባልም። አንዷን አውቀዋልና ምስጋና ለርሶ እናደርሳለን። አንዷንም የመጀመሪያ ስማቸውንም ለማያውቀው እርሶ ደውለው አሳውቀዋል። በነገራችን ላይ አንድ ጥያቄ ልጠይቅዎት።
እሺ
እኚህ ሰውዬ ወደ መጨረሻ ላይ ሲያስረዱ ስለ ገበሬ ነጋዴዎች በጊዜው መተው ምናምን ካሉ በኋላ ኢትዮጵያ እነዚህ ባላገር ኢትዮጵያውያን አማርኛ ተናጋሪዎች በሽታቸውን ለሐኪም ሲያስረዱ እንደው መላጅስሜን ይላሉ አሉ። ሰምተዋቸዋል? መላጅስሜን ሃሎ የሉም ወጥቷል ማለት ሃሎ ወጥቷል። ሌላ አድማጭ አለን? ሃሎ ሃሎ አይደለንም ሌላም ኦኬ። እንደገና እንግዲህ እንደገና መደወል ይሞክራሉ። ከመሞከሩ እናስገባቸዋለን።
ሰላም ሰውዬ
ይደ ተደወለ ነው። ሃሎ ወይንም ከዚህ እዚ ይሄኛው ተይዟል ማለት ነው። ዛኛው ጋር ሃሎ
ሃሎ
አቤት
ጠብቁ ላይ ነበር
እንዴ? በጣም እንጂ ይቅርታ ሲስት ቴክኒኩ መልካም ኦኬ። እሺ የሚሉንን ይበሉን።
ነፍስን ይማረውና ኮሜዲያን አብርሃም አስመላሽ ይባላሉ።
ኦኬ
ሪላም ቴክን ጥያቄ አለ?
አዎ እስቲ እንግዲህ ጀምረው ነበር ላንድ እህታችን የደውለው በማክል ተቋረጠ የጀመርኩት ጥያቄ ነበር። እንግዲህ እርሶም ሰምተውታል ግማሹን በየገምታለሁ። አቶ አብርሃም ሲያስረዳ ስለ የገጠር አማርኛ ተናጋሪዎች ለሐኪም ስለ በሽታቸው ሲገልጹ እንዲያው የገላ ምንድነው ጂስሜን እብለዋል። ምን ማለት ነው? ጂስሜ ምን ማለት
ነው? ጂስሜ ማለት መላ አካላቴን ወይም መላ ሰውነቴን የሚለውን ይገልጻል።
ይሄ ጂስሜ የሚለው የት ነው የሚነገረው? በብዛት የት አካባቢ ያውቃሉ?
በገጠሬው ነው ጂስማ። አንዳንዴ እንደውም በጉራጌ ማህበረሰብም እንደዚህ አይነት ቃላት አለ።
ተረስ በጣም አሪፍ። እኔም ማቀው ወሎ ውስጥ ጂስሜ ወሎዬው ጂስሜ ነው የሚሉት። ጭንቅላቴ ሲሉ ቅንጭላቴ ነው የሚሉት። ደስ የሚል እንትን ነው። በጣም እናመሰግናለን ጌታዬ።
ምንም ማለት
መልካም ቀን
ሰላም ሆኖ
ቻው። ኦኬ ሌላም አድማጭ አለ መሰለኝ። ሃሎ ሃሎ ናይ ተነስተልኝ ማራኪ። እንግዲህ ካንቺ ጋር ውይይት ምናደርገው አጥር ያለው ውይይት አፍ ምናፈቅረው ምናደንቀው ምናከብረው ወንድማችን በፓልቶክ ስሙ ያልፋል ቀኑ እውነተኛ ስሙ ያረጋል ኃይሌ ከዚህ ዓለም በሞት መለየቱን በተመለከተ ያሉትን ኢንፎርሜሽኖች ስለ ቀብሩ ስነ ስርዓቱ ያለውን ሁኔታ ስለ ወንድሙ የምታቂውን አሁን አንቺ ወንድም የውዛ ሊንሸፒንግ ነው ባልሳሳት?
አዎ ግሪን ሾፒንግ ይባላል።
ብቻውን ለመቅበር ስቃውን ያያየ ስለሆነ እዛ ሄደሻል አንቺ እንግዲህ የኢትዮጵያዊ የህትነት ግዳችን ለመወጣት። እስቲ ስለሱ ቲን ነገር ካለ ስለ ራሱ ስለ ያልፋል ቀኑ ወይም ስለ ያረጋል ኃይሌ።
እሺ እንግዲህ ስዊድን የምትገኙ ይሄን ሬዲዮን የምታዳምጡ የተከበራችሁ ኢትዮጵያውያን በሙሉ ቀደም ብሎ በሬዲዮም እንደተናገሩት መግቢያው ላይ ወንድማችን ረጅም ጊዜ ከዚህ ከኖሩ ኢትዮጵያውያን መካከል አንዱ ነው። ያው ስሙንም ገልጻችሁታል፣ ያረጋል ኃይሌ ይባላል። እዚህ ሊን ሾፒንግ ነው የሚኖረው። እንግዲህ የምናውቀው ልዩ ባህሪው ይሄ ወንድማችን በአካባቢያችን በሚደረጉ ማናቸውም በጎ አድራጎት ድጋፍ ነገር ላይ ወደኋላ ማይል፣ ሀገሩን በጣም አድርጎ የሚወድ ወገኑን የሚያፈቅር እጅግ 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 የምንወደው ወንድማችን ነው። እኔ እንግዲህ ሳቀው በረጅም አመት ሆኖኛል፣ 8 አመት በላይ ሆኖኛል። ነገር ግን ወንድማችን ከእንትኑ በላይ በመንፈስ የሚያገናኘን ስራ ትልቅ ነበረ። ወገኖቼ በጣም ነው የሚደነቅ ባህሪ ያለው። በተለይ በተለይ ደግሞ ቴክኖሎጂ በፈጠረልን ጥበብ ተጠቅመን ከዓለም አካባቢ የተሰባሰብን ኢትዮጵያውያኖች ስለ ሀገራችን ጉዳይ ከምንመክርበት ከምንዘክርበት በተለይ ስሙ የኢትዮጵያ መድረክ መወያያ ወይም ኢካዲየፍ የተባለ ቦታ ላይ በአድሚንነት ስራ ያገለግል ነበረ። በአብዛኛው የሚታወቅባቸው እንግዲህ አውዲዮ ፋይሎችን በማቀነባበር ታሪካዊ የማይገኙ ትልቅ የታሪክ ላይብረሪ ነበር የኛ ወንድም እና ሁልጊዜ ያሰማል፣ ያስደምጣል። በቃ ስራው ግንኙነቱ በዚህ ላይ ነው እና እኔ እንኳን በህይወት ዘመኑ አንድ ጊዜ ነው ያገኘሁት የተዋወቅኩት ሲያገኘሁት፣ ግን በርካታውን ጊዜ በኮምፒውተር እንገናኝ ነበረ። ብዙ ስራዎችን ይሰራል፣ የተቸገረ ይረዳል። አገራዊ በሆኑ ጥሪያዎች ላይ ሁሉ ወደኋላ ማይል ነው። እዚህ ታላላቅ ሰላማዊ ሰልፍ በምናደርግበት ጊዜ ደከመኝ ሳይል በብርድ በሙቀት በሐሩር አገር ቦታውን እያቋረጠ እየመጣ ከኛ ጋር ሶሊዳሪቲ ያሳየ ይመለሳል። በጣም በጣም በከረንት አፌርስ ዲስከሽን የምንገኝ ኢትዮጵያኖች ሁሉ በዚህ ወንድማችን እልፈት እጅግ እጅግ በጣም አዝነናል። እንግዲህ እኔም ይሄንን ነገር እንደሰማሁኝ ከወንድሙ ጋር ተነጋግሬ ነበርና ቀጥታ ዛሬ ወደዚህ መጥቻለሁ፣ እሱን አግኝቼዋለሁ። እንግዲህ ያለውን ሁኔታ ከሱ ጋር ተመካክሬ አርብ ነውና ቀብር የሚደረገው ሁኔታዎችን ለማመቻቸት፣ ወንድሙም ደግሞ ድጋፍ ፈልጋል የድንቅ የኢትዮጵያ ወንድማችን እና እሱ ጋር መጥቻለሁ ልገናኘው ማለት ነው።
ማራኪ ወንድሙ ከካናዳ ድረስ የወንድሙን የቀብር ስነ ስርዓት ለማካሄድ ተጉዞ መጥቷል። ብቻውን ነው ሊን ሸፒንግ ያለው። ኢትዮጵያኖች ደግሞ ብዙም አሉ ይኑሩ አይኑሩም አላውቅም። እንዴት ነው አሁን ቀብሩኛ ኢትዮጵያኖች ቀብር በባህላችን ሰው ዘመድ አዝማድ ጎረቤት አገር መንደር አገር ተሰብስቦ ነው የሚቀብረው? እንዴት ነው አሁን ይሄ የሚሆነው?
እንግዲህ እኔ እንደምረዳው እንግዲህ በደንብ ዝርዝሩን ነገር አሁን እንግዲህ ቤት እንገባ እንጫወታለን። አካባቢው ላይ ኢትዮጵያኖች ይኑሩ አይኑሩ አላውቅም፣ ግን ወንድሙ እሱን ለማስታመም በርካታውን ጊዜ በህመም የተሰቃየ ሲሰቃየ ነበረ ነው ያልፋል ቀኑና፣ እሱን ለማስተማም ለመርዳት ብዙ ጊዜ እዚህ ስዊድን ተመላልሷል እሱ ጋር እዚህ ሾፒንግ እና አሁን አልደረሰበትም። ያው ከካናዳ ድረስ በሮ ነው የመጣው። በመጣም ጊዜ ምርጫ አልነበረውም፣ ኢትዮጵያኖችም እዚህ አካባቢ አላገኘም እና ያው እዚህ ያለውን የሕክምና አሰጣጥ ሐኪሞች በደንብ ይረዳሉ፣ ያስተናግዳሉ። ከእነሱ ጋር የሚገባውን ነገር ሁሉ በአግባቡ ጨርሶ ሁሉ ነገር ጨርሷል። ከእነሱ ጋር ሆኖ ወዲያ ወዲህ እያለ በጣም ጎበዝ ወንድማችን ነው። ብቻውን ያለው እንግዲህ ያንን በመረዳት ነው እኔ የመጣሁት እስካርባ አልታገስም ብዬ እና ይሄን ይመስላል።
ግን በቀብሩ ስነ ስርዓት ላይ ለመገኘት የሚችሉ ወይም የሚፈልጉ ኢትዮጵያኖች ይኖሩ ይሆን ጊዜ ካላቸው ከዚህ ለመሄድ?
እንግዲህ ወንድማችን ያረፈው ጃንዋሪ 3 ነው እና በዚህ መሀል እንግዲህ አገር ቤትም ኢትዮጵያም ያሉ ዘመዶቹ ወዳጅ ዘመድ ቤተሰቡ ሁሉ ይህንን የሱ መርዶ ስላልሰሙ ለጊዜው ወንድሙ እዚህ ያለውን ፕሮሰስም እያደረገ አልነገርንም ነበር እና ይፋ አልሆነም። አሁን ከቅርብ ጊዜ ወዲህ ግን ይህ ወንድማችን ከቤተሰቦቹ ጋር ተማክሮ እዚህ መቀበር እንዳለበት ስለወሰንን ያለው እድል 5-4 ቀን ነች በመሀል ያለችው እና ይሄ ሬዲዮንን የምትሰሙ የተከበራችሁ የኢትዮጵያ ልጆች ኢትዮጵያኖች በሙሉ ወንድማችንን በክብር እንድንሸኘው በዚያ ተቃሚ ጥሪ አደርጋለሁ። እንግዲህ ያው የምትችሉ ሰዎች እኔን ኮንታክት ማድረግ ትችላላችሁ። አርብ ዕለት ነው የቀብር ስነ ስርዓቱ የሚፈጸመው እዚሁ ከተማ ማለት ነው ሊን ሾፒንግ። እና የመጓጓዝ ችግር ያለባችሁ ሁሉ እኔ ጋር ኮንታክት ቢደረግ መፍትሄ ይኖረዋል። እና ዋናው አላማ ምንድነው? ያ ሲናፍቀው የነበረውን ሲደክምለት ለነበረው ህዝብ ሲወደው የነበረውን ሀገርና ህዝብ እኛም ደግሞ የወንድማችን ተራችን ነው ልንከፍለው ይገባል። በሙስሊምም ሆነ በክርስቲያን በሃይማኖታችንም አንድ ወንድም በቃ ብቻውን ያለው ከቤት ከባህሉ ከዘመዱ ተለይቶ ሰው ሀገር ነው ያለውና በዚህ ሁኔታ ላይ ኢትዮጵያኖች የምንችል ሁሉ ይሄን ወንድማችንን ብዙ ህዝብ ነው የሚያቀው በአለም ደረጃ ያለ ህዝብና ከውጭ ያሉ ሰዎች ወደዚህ መምጣት ባይችሉም እኛ ስዊድን ያለን ኢትዮጵያውያን በተለይ ጥቁር ማካባቢ መተን ሆ ብለን ወንድማችንን ኢትዮጵያዊ ክብር በተሞላበት ሁኔታ ለመቀበር ነው እናስበው። እና የምትችሉ ሰዎች በቀጥታ ይሄንን ጉዳይ ልታማክሩን ትችላላችሁ ማለት ነው።
እንግዲህ ማራኪ እኔም በግሌ እንደነገርኩሽ የኢትዮጵያ ድምጽ ሬዲዮ ለዚህ እንትን ትብብር ኢትዮጵያውያኖች መልካም ፍቃዳቸው እንዲያሳዩ እንማጸናለን። እኔም በግሌ እንዳልኩሽ የተወሰነ የኢኮኖሚ እርዳታ ለማድረግ ዝግጁ ነኝ። እኔም መጓዝ ለማይችሉ ሰዎች የሁለት ሰዓት መንገድ ነው መሰለኝ።
አዎ ከስቶኮልም የሁለት ሰዓት መንገድ ነው።
ስለዚህ ይሄ የማይችሉ ካሉ ጊዜው ካላቸው ይሄን ኢትዮጵያ ወገናችን በጋራ እንድንቀብር ማራኪን ኮንታክት ብታደርጓት ተረዳርተን ስልክሽን መንገር እንችላለን። ኮንታክት ለማድረግሽ ይፈልጋሉ?
ስልኬ 070-740-36 ነው። በማናቸውም ሰዓት ደውሉላትና
ማራኪን ኮንታክት አድርጓት የመጓጓዣ ችግር ካለ እንኳን እንረዳዳለን ብለናል። እንግዲህ ማራኪ አንቺ ይሄንን ወንድማችንን ብቻውን እንዳይሆን ከካናዳስ መጥቶ ለመርዳት በመታደርጊው ጥረት ፈጣሪ ብድርሽን ይክፈልሽ። እንግዲህ ኢትዮጵያኖችም በዚህ ጉዳይ ላይ እንደሚተባበሩ ባለሙሉ ተስፋ ነን። በሰላም ያገናኘን።
አሜን። አህመድ ፈርስትልኝ በጣም አመሰግናለሁ ወገኖች።
ተናስተን
ደና ቀድም ለጠየቃችሁ ጥያቄ መልስ ለመስጠት ነው። ያው ለጋው ባላለው ከዚሁ ከካይደ እፍ ነው የምደውለው። ጥያቄው ተመልሷል በእኔ ግምት። ያው አብርሃም አስመላሽ ነው ነፍሱን የማረውና
ይድገሙት።
እሺ ጥያቄው የተመለሰ ይመስለኛል። አብርሃም አስመላሽ ነው።
ኦኬ ነፍሱን የማረው አስመላሽ ምን ይሉናል?
ኦኬ አቤት
ስለ አብርሃም አስመላሽ ምን ይሉናል አንድ ነገር
ይገርም ኦኬ ያው ጎበዝ ገጣሚ የታወቀ ነውና በተለይ ቋንቋ አገላለጹ አነጋገሩ የተለየ ነው በጣም ማከብረውና ሞደው ሰው ነበር ለማንኛውም ሰው የታወቁ ሰዎች ታለንትድ የሆኑ ሰዎች አይበረክቱልንም ቀበኛቸው ብዙ ነው እና ቀደም መጨረሻ ላይም ላሰጠው አስተያየት ይሄ ጅስሚን የሚለው ቋንቋ አብዛኛውን ጊዜ ወደ መንስ ወሎና እንትን ላይ አብዛኛው በወሎ ነው አካባቢ ነው የሚነገረው ቀንሳም ይባላል በነገራችን ላይ እና እንግዲህ መቼም ጎጃምም ጎንደርም ሁሉም አካባቢ የሚታወቁ እዛ አካባቢ ያደጉ ሰዎች ባነጋገር በአማርኛ አነጋገር ዘይቤ የሚለያዩባቸው እንትም ቃላቶች አሉ። ቀደም እንዳልከው ባቄላ ባቄላ ይላል ባቄላ ነው የሚል አንዳንዱ ዴዴብ ይላል ሁሉ አካባቢ ስትሄድ እና አረ ሲራ ይሄ ሰው ምን ይላል ይላል ጎንደም ጋር ስትመጣ ደግሞ ደህና ነው ያለሁኝ ይላል ያለሁት አይልህም ምን ያጠብቃል ጎንደር ጎጃም ደግሞ ስትሄድ ተለየ አካባቢ አልበልቶም አልጠጥቶም አላየውም አላይቶም ይላል አላየውትም ለማለት ነው ወይም አላየውትም ለማለት ነው እና
ይሄ
ጣፍጥም ታዲያ እንዴ ይጣፍጣል
ወርቄው
ማር ነው እንጂ እኔ ጌታ በነማንነታችን መግለጫችን መኩሪያችን ወዛለውኩ
ወይስ ኮኖም ነው ሱን ነው ለምን ነው በነገራችን ላይ አብርሃም የአዲስ አበባ ተወልዶ አዲስ አበባ ያደገ ልጅ ነው ሰው ነው ግን ሲናገር ልክ እንደ ወሎዮቹ ነው ሲቀልዱ ምን ይላሉ እንግዲህ እኔ በዘሬ ወሎዬ ነኝ ምንም ባላፍርበት ምኮራበት ነው በጣም ነው ደስ የሚለኝ ምን ይላሉ አሉ የወሎ ሰዎች አዲስ አበባ ይመጡና እንግዲህ አዲስ አበባ ነው እኔ ያደኩት አዲስ አበባ ይመጡና ደስ የሚባል ቡና ቤት አለ አሉ ከዛ ተሰልፈው ደስ የሚለው ሲበራ ይበራ ሲበራ ይላሉ አሉ የናታት መድድ ይላል ደሞ ሌላው አሉ እንግዲህ የአዲስ አበባ አራዳ የሚቀልደው ነው ግን ለመቀለድም የምትቀልደው የምትወደው ነው ለምሳሌ ስዊድኖች በኖርዌይ ይቀልዳሉ ኖርዌዮች ጅሎች ናቸው ሞኞች ናቸው ይላሉ ግን ኖርዌዮችን ብትነካባቸው ስዊድኖች አይወዱ የምትወደው ነው ለደግ የፍቅር ቀልዳገለ ናንዳንዴ ሲቀለል ደስ ነው የሚለኝ ነው ምንም
ትክክል ነው አያ ይሄ ቋንቋ እኮ ለዚህ ነው ወንዛዊ ነው የተባለው አሁን በአማርኛ ዘንድ ስመጣ ይሄ ነው ወጥ የሆነው አማርኛ ይሄ ነው የምትለው ነገር የለም የጎንደሩ አካባቢ የተለየ ነው ትንሽ ዘይቤው ይለያል የጎንደሩም ማን ነው የጎጃሙም እንደዚሁ የሸዋ አካባቢ እንደዛ አሁን መንዛ አካባቢ ብለበት እንደዛ ነው አሁን እና የያ አካባቢው እንትን አለው ቋንቋ ወንዛዊ ነው የተባለው ለዚህ ነው በተለይ የትኛውም ቋንቋ ግን ወደ ኦሮምኛው ጋር ብትሄድ አሁን ወደ ሐረር ያለው ሌላ ነው ሸዋ ያለው ሌላ ነው ወደ ወለጋ ያለው ሌላ ነው እና ሰው እኔ የትምህርት በትምህርት አለመበልጸግ ይመስለኛል በራሳችን እንድናፈር የሚያረጋል እንጂ ሌላ ነገር አይመስለኝም ቋንቋ ቋንቋ ነው መገናኛ ሳሪያ ነው እንጂ የማንነት መግለጫ አይደለም
ተናገሩታ
ስለዚህ እኔ ይሄ በአካዳሚ አለመግፋታችን በትምህርት ያለመበልጸጋችን ጉዳይ በራሳችን እንድናፈር በራሳችን እንዳንተማመን ያደርገናል የሚል እንትን ነው ተጽኖ አሳድሮብናል ነው ለማለት ነው እንግዲህ ግዚያቸው እንዳልወስድ
በጣም እናመሰግናለን ጌታዬ በጣም ወደፊት ሰፊ ውይይት ብናደርግ ደስ ይለናል እንደዚህ አይነት ስለ ቋንቋ ስለ ባህል ስለ ውይይት ማድረግ አላማ ስላለን እንግዲህ ግርሶም ጓዶቾም እንደዚህ እንደዚህ አይነቱን ነገር እየቀረባችሁ ብታስረዱ ደስ ይለናል መልካም ቀን ጌታዬ
በጣም አመሰግናለሁ እኔ በርግጥ በአካዳሚ በዚህ በቋንቋ ጉዳይ ጥናት እንኳን የለኝም ግን አትሊስት የአካባቢን ኢትዮጵያን ተዛውሬ በደንብ አይቻለሁና ከሰው ጋር ትንሽ ኖር ያለው
ከዚህ በለጠ
እና ያለኝን ትንሽ ግንዛቤ ለማካፈል ዝግጁ ነኝ ጌታዬ አመሰግናለሁ እኔም
እናይስክልኝ
እሺ ደህና ዋሉ
አባድ እንግዲህ ፕሮግራማችን እየተላለፈ ጥቂት ደቂቃዎች ይቀራሉ። አገር ቤት በመሃል እንኳን ደውለን ነበር ያው አልመለሱም። ዛሬ ቢዚ ናቸው እንግዲህ አገር ቤት ያሉ ፓርቲዎች እንደምታቀው ሰሞኑን በተለይ ወደ ምርጫ ከመቀራቡ አንፃር ስብሰባ ብዙ ነገሮች ስላሉ እንግዲህ የተመቻቸዋል መሰለኝም
እንሞክራለን ለሚቀጥለው ሳምንት።
ኦፍ ኮርስ እንደዛ እናረጋለን። እንግዲህ አድማጮች በውስጥ መስመርም ብዙ የደወሉ ነበሩ። አስተያየት የተለያየ አስተያየት ሰጡ አድማጮች አሉና አንድ ሁለቱን አቀርባለሁኝ። አንድ አድማጫችን ደውለው እንግዲህ ምንድነው ያሉት ኢትዮጵያ አየር ኃይል ባልደረቦች በብዛት እንግዲህ እየተሰደዱ እንዳሉ የቅርብ ጊዜ ዜናዎች ናቸው እና በየ እንግዲህ ባለም አቀፍ ደረጃ የአየር ኃይል እንትን ያለ ይመስለኛል ማህበር የሚገናኙበት ነገር ግን እዚህ ስዊድን ያሉ የሚመጡ አሉ የተወሰኑና የአየር ኃይል አብራሪዎች በስዊድን ያለ ነው በስዊድን ያሉት ለምን አንድ ላይ ሆነ አንድ ነገር አንመሰርተም ወይ ማለት እንደመገናኛ አለ አይደለም እንደዚህ አይነት ሐሳብ አቀርባውልና እንዴ አይነት ሐሳብ አላቸው በስዊድን የሚገኙ የአየር ኃይል የድሮም ይሁን ያሁንም ይሁን ብቻ አየር ኃይል አብራሪዎች ወይም የትኛውም በአየር ኃይል ምድብ ውስጥ ያለው እንትኖች ተገናኝተው በስዊድን ያሉት ማለት ነው እዚሁ ግሩም የሚገናኙበትን ሐሳብ በነገናኝና በመሰረት ቢላ ሐሳብ አላቸው።
በሙያ መደራጀት ወርቅ ሐሳብ ነው። በሙያ መደራጀት በኢንተረስት መደራጀት በጋራ የጋራ የሆነውን መዋየት መገናኘት አብሮ መብላት መጠጣት መዋየት ችግርን መፍታት ይረዳልና ይሄንን ራሳቸው ካቀረቡት የኢትዮጵያ ድምጽ ሬዲዮ በተቻለው መጠን እንዲገናኙ ለማድረግና መልእክቱን ለማስተላለፍ
ምንም ችግር የለም
በደስታ ያደርጋል። ምን ፈልገውም ነው ኢትዮጵያዊው በተለያየ በዘር ብቻ ይሰባሰብ በዘር ይያለ በሙያ በተለያየ ሙያ ይሰባሰብና ለጋራው ለአንድነቱ የሚጠቅመውን ነገር ይስራ ይወያይ። በዚህ መሰረት እኔም ማቃቸው አሉ የኢትዮጵያ ኤር ፎርስ አባላት እዚህ ሀገር እንዳሉ አቃለው የማቃቸውም አሉ።
ኢኒሼቲቭን እንደው የሆነ ኃይል ወስዶ
ይሄንን እንግዲህ እነሱ ከራሳቸው ከመጣ ይሄንን ደግሞ ለጊዜው ኮኦርዲኔት ለማድረግ እስከሚችሉ ድረስ በሬዲዮ ለአናውንስ ለማድረግ ለመናገር ፍቃደኞች ነን። ደስታችን ወደር የለውም እንፈልገውም ነው።
አንደኛው እሱ ነው። ሌላ ማን ያነስ አንድ ሌላ መተነሳ ነጥብ አለ።
ኦኬ
ሬዲዮናችሁ ጥሩ ነው ያለበት ደረጃም ጥሩ ነው ግን ከዚህ የበለጠ አድማጮችን የበለጠ ለማሳብና አንዳንድ ነገሮች ለማድረግ በማህበራዊ ጉዳዮች ላይ የህፃናት ፕሮግራም አላችሁ ጥሩ ነው። ሌላ ደግሞ ብዙ የሚያጨቃጭቅ ኢሹዎች አሉ ማህበራዊ ሆኖ እና እነሱን አይነት ብትከፍቱ አስተዋጽኦ እናደርጋለን ትንሽም ብትወል ብለዋል። ምሳሌ ሰጥተዋል በምን ጉዳይ እንደሆነ
ለምሳሌ
በወንድና በሴቶች ጉዳይ በአውሮፓ ውስጥ ያለው ለምሳሌ በትዳር ዙሪያ ብዙ ያለመቆየት ከወንዶችና ሴቶች ያለው አይደለም አብሮ እንዴት መኖር ብዙ ጊዜ መኖር ይቻላል ብዙ ጊዜ እዚህ ውጪ አገር ቤት ብዙ የመኖር ብዙ ጊዜ አብሮ የመቆየት ሁኔታ አለና እዚህ ሀገር እንደነዚህ አይነት ነገሮች ተወሰነ እክል የሚገጥማቸው ነገሮች አሉ። እንደነዚህ አይነት ነገሮችን ምን ብናደርግ ሴቷም በሷ በኩል ያለ ችግር ወንዱም በወንዱ በኩል ያለውን ችግር ወደ መፍትሄ የሚያመጣ ነገር እንደዚህ አይነት ነገሮች ላይ መፍትሄ የሚያደርስ ትንሽ ነገሮች ቢዘጋጁና እኛም በጽሁፍ መልክ ወይ በውይይት መልክ አስተዋጽኦ እናደርጋለን ነው ሁለተኛ ተነሳው ነጥብ።
እውነት ለመናገር እጅግ በጣም የምንፈልገውና የምንመኘው ከምንመኛቸው አርስቶች አንዱ ነው። ችግራችን ግን የኢትዮጵያ ድምጽ ሬዲዮ ችግሩ ምንድነው? ምንድነው ዝም ብሎ መለፍለፍ ብቻ እንዳይሆን ነው። ሰው እንዲካፈል እንፈልጋለን። ፊድባክ እንፈልጋለን። ህብረተሰቡ እዚህ አርስት ላይ ራሱ ተሳትፎ እንዲያደርግበት እንፈልጋለን። ይሄን አርስት ደግሞ ምናልባት ብዙ እዚህ ሬዲዮ አካባቢ ያለን ብዙም ላናውቀው እንችላለን። ችግሩንም ሆነ ጥሩ ጎኑን ግን አድማጮች ከኛ የበለጠ የሚያውቁ ብዙ እንዳሉ እናውቃለን። አብረን ለመወያየት አብረን ለመስራት ፍቃደኞች ነን። ግን ይሄንን ለማድረግ ለመጀመር ግን የህብረተሰቡን መልካም ፍቃድና ተሳታፊነት እንፈልጋለን። ደጋግመን የምንለው ምን አይነት ፕሮግራም እንዲዘጋጅ ትፈልጋላችሁ? ይሄን ለማድረግ ደግሞ እርዳታ ብንፈልግ ትረዳላችሁ ወይ? ይያልን በተደጋጋሚ እንጠይቃለንና የኛ አሁን አንተ ያልካቸው አድማጭ ያቀረቡት ጥያቄ በጣም ወርቅና የሚፈልግ ነው። በተለይም ደግሞ በእኛ ህብረተሰብ መካከል እዚህ ስዊድን እንደምናየው የወንድና የሴት ግንኙነትን በተመለከተ በተለይ ትዳር ልጅ አላቸው በተመለከተ የሀገራችን ያለው በሀገራችን የሚኖሩት አኗኗርና በተለይ ደግሞ በጋራ ተቻችሎ የመኖሩ ሁኔታና እዚህ ያለው ለየት ያለ ይመስልናል ለምንድን ነው ይሆነው ይሄ ችግር እንዳይፈጠርና በጋራ መኖሩ እንዲቀጥል ምን ምን መሟላት አለበት ምንስ መደረግ አለበት ምንድነው ለዚህ ያደረሰን የሚለውን እንድንወያይ አድማጮች ፈቃደኛ መሆን አለባቸው አለበለዚያ ከኛ ብቻ ምን ወረወረው ነገር ዋጋ ይኖረው ተመልሶ የሚመጣ መኖር አለ ፊድባክ የሚሉትን እንፈልጋለንና በጣም ቆንጆ ሐሳብ ነው ያቀረቡት እንግዲህ ያቀረቡልህ ወንናቸው ሴት ናቸው
ወንድነው
እኛ ቀረቡልን ሰው ይሄን ጥያቄ ደውሎ ያቀረቡት ሰው ቢተባበሩን ለመጀመር ፍቃደኛ ነን በቅርብ ጊዜ ውስጥ ይሄን ነው ማለት የምችለው በጣም በጣም ደስ ይለናል ፍቃደኞች ነን ሌሎችን ማረስቶች የብረተሰቡን የሚነኩ አረስቶች ለማዘጋጀት ዝግጁ ነን እንግዲህ ፕሮግራማችን ሊተናገቅ አንድ ሁለት ደቂቃ ቀርቶታል በጣም ያሳዘነኝ የጣይቱ ሆቴል ተቃጠለ ጋዬ የሚሉት ነው አንዳንድ ወሬዎች እስካሁን አሁን እንደምሰማው 5 ሰዓት ሙሉ ሲቃጠል ለማጥፋትም አልተሞከረም ምናምን አለ የሚል አለ የሚያሳዝነኝ እሱን ሆቴል እኔ ያየሁት ከስንት አመት በኋላ ይዛሬ 2004 ለአንድ ለሁለት ሳምንት አስቸኳይ ጉዳይ ሄጄ ፕሮፌሰር መስፍን ቡና ልጋብዝ አንድ ቦታ የእንትን ቦታ አለችኝ ብለውኝ እዛ ነው ወሰዱኝ ሌላ ቦታ የትማሉ ወሰዱኝ እዛ ወሰዱኝ እና አሳዩኝ ይሄ የኛ ቅርሳችን ነው ትዚ ላይ ስኪል እስካሁን ይሰማኛል ያሉኝ ወሰዱኝ አሳዩኝ እዛ ቡና ጋበዙኝና ያ ቅርስ እንደ ቅርስ ነው የሚቆጥሩት ትልልቆቹ ሰዎች
በ1898 ነው
ትክክል እና ያ መጋየቱ ሲጋይ ደግሞ እንዳይጋይ ቶሎ እንዲጠፋ ለመሞከሩ እንግዲህ ፈጣሪ ነው የሚያቀው የሰውን ልብ ግን በጣም የሚያሳዝነው
ማhall አዲስ አበባ ፒያሳ ላይ ሆኖ
ቅርሳችንን ባህላችንን ቋንቋችንን ሁለመናችንን እንድናጣና መጨረሻ ላይ ምንም አልነበረን እንድንል ወደፊትም እንዳይኖርን በጣም ነው የሚያሳዝነው በጣም አሳዛኝ ዜና ነው ናይን ሰምተናል እንግዲህ
መጨረሻ ላይ ስልክ ቁጥሩን የማራኪንን ነገርና ቀደም ባለው መሰረት
አዎ እየደወሉ ይጠይቁ
አዎ በቀብሩ ዙሪያ ፍታችን አርብ በሚኖረው ቀብር ዙሪያ ኮንታክት የምትፈልጉ በማራኪ ስልክ ቁጥር 070 740 3606 ነው 070 740 3606 ነው በዚህ ቁጥር ደውላችሁ ኮንታክት ማድረግ ትችላላችሁ እንግዲህ የዛሬ ፕሮግራም ወደ መጣናቀቁ ነው እና ተሰናበት
እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት ይያልን እኔና
ግሩም
እንሰናበታችኋለን ጤና ይስጥልን